ሰላምን መስጠት ማንንም ስለማይችል ጌታ ኢየሱስ ክርስቶስ እኔ ሰላምን ሰጣችኋለሁ እኔ ደግሞ የምሰጣችሁ ሰላም ዓለም እንደሚሰጠው ደግሞ ፈጽሞ አይደለም ማለት እግዚአብሔር የተባረከ ይሁን ሰላም ስለሰጠን አሜን ስንቶቻችን እግዚአብሔር ስለሰጠን ሰላም እግዚአብሔር እንደምናመሰግን አላውቅም በእግዚአብሔር ቤት ውስጥ ምንድነው የሚያኖርህ በትሉኝ መጀመሪያ ኢየሱስ ሰላም ውስጤን ስለማይሞላው ነው ከሱ ውጪ መኖር ከሱ ውጪ መሄድ ከሱ ውጪ መንቀሳቀስ አደጋ ስላለው ሰላም ስለሚነሳ ሰዎች ሰላምን ለማግኘት ብዙ ነገር ያረጋሉ አንዳንዶቹ ለምን እንደዚህ የምታረጋው ስትለው በቃ ተረበሽኩ ተጨነቅኩ ተስፋ ቆረጥኩ አዘንኩ ለዚህ ነው ምናልባት እንዲያስረሳኝ ምናልባት ከዚህ ካለሁበት ሁኔታ እንድወጣ ስለምፈልግ ለዚህ ነው ይሄንን ማደርገው ይላል ግን ያንን ነገር ያድርጉት እንጂ ያንን ካደረጉት በኋላ እንደገና ያ ያስጨነቃቸው ነገር ጨምሮ ምናልባት ደብል ሆኖ ምናልባት ትሪፕል ሆኖ ይመጣል ወደ ህይወታቸው ሊገፉት አይችሉ ሰው ስለ ሰላሙ የማይከፍለው ነገር የለም ተረብሻችሁ ታውቁ እንደሆነ ተጨንቃችሁ ታውቁ እንደሆነ ታውቃላችሁ እግዚአብሔር በልባችን ሰላምን ስለሰጠን እግዚአብሔር ስሙ ተባረከ ይሁን ደስ ይለኛል ስለ እግዚአብሔር ሰላም ሁልጊዜ ብናገር እሱ ሰላማችን ነው ጌታ ተባረከ ይሁን ልባችንን በሰላም ሞልቷል ዓለም ቢታወክ ዓለም ቢጨነቅ ግራ ቢጋባ እኛ ግን የማይናወጥን መንግስት ስለምንቀበል ይላል መጽሐፍ ቅዱስ የማይናወጥን መንግስት ስለምንቀበል ልባችን በደስታ ይሞላል እግዚአብሔር ይመስገን ይሄ ምድራዊ እንኳን ይሄ ምድራዊ ነገር እንኳን ቢፈስ እንኳን ነው ቢለው ይሄ ምድራዊ የምንኖርበት ህይወታችንን የሰጠንበት ቀንና ሌሊት የምንሮጥለት ነገር ቢፈስ እንኳን በሰው እጅ ያልተሰራ በሰው አይን ያልታየ በሰው ልብ ያልታሰበ እግዚአብሔር ለልጆቹ ያዘጋጀው ስፍራን አዘጋጀላችሁ ዘንድ እሄዳለሁ ያለው ጌታ ምን አይነት ስፍራ እንዳዘጋጀ በአምሮ ለመሳል እንኳን እስኪ ከብድ ነውስ ወገኖቼ እግዚአብሔር መልካም ነገር ለህዝቡ አዘጋጅቷል አንተ ታናሽ መንጋ ታናሽነትን አስጨነቀ ታናሽ መሆኑን አስጨነቀ በትንሹ በአንተ ውስጥ እግዚአብሔር አለ እግዚአብሔር ይመስገን ጌታን በምን ቃል እንደምንባርከው አንዳንድ ጊዜ ግራ ይገባናል እርግጥ እግዚአብሔር ይመስገን ከምንለው በላይ ነው ከምናስበው በላይ ነው ከምናውቀው በላይ ነው ሰዎች ከሚናገሩት ሁሉ በላይ ነው እግዚአብሔር የተባረከ ይሁን እግዚአብሔርን እጅግ አድርገን እናመሰግናለን አንድ ቃል አነብና ይሄ ቃል እንትን አይደለም ግን ውስጤ በውስጤ በኃይል ስላለ ይሄን አነባለሁ መጽሐፍ ቅዱስ ምን ይላል እግዚአብሔር ትልቅ ነው ይላል ወገኖቼ ወይ እግዚአብሔር ትልቅ ነው እግዚአብሔር ምንድን ነው እስቲ አንድ ሁላችሁም ትልቅ ነው በሉ እግዚአብሔር ትልቅ ነው እግዚአብሔር ትልቅ ነው እግዚአብሔር ትልቅ ነው ሃሌሉያ 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 እግዚአብሔር ትልቅ ነው እግዚአብሔር ትልቅ ነው እግዚአብሔር ትልቅ ነው ወገኔ እግዚአብሔር ትልቅ ነው እግዚአብሔር ትልቅ ነው ከችግር በላይ ትልቅ ነው ከምታውቀው በላይ ትልቅ ነው ከዘመትነት በላይ ትልቅ ነው ከምታስበው በላይ ትልቅ ነው ከምትችለው በላይ ትልቅ ነው እግዚአብሔር 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 ትልቅ ነው ዶያ ራላና ጋናማ ሸረለ ለገነነስ ዶያ ኢራላና ጋናማ ሸረለ ለገነነስ ትልቅ ነው እግዚአብሔር ትልቅ ነው እግዚአብሔር ትልቅ ነው እግዚአብሔር ትልቅ ነው እግዚአብሔር ትልቅ ነው። 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 እግዚአብሔር ሆይ ትልቅ ነው። እግዚአብሔር ሆይ ትልቅ ነው። በአማልክት መካከል እንዳንተ ያለ ማንም የለም። እግዚአብሔር ሆይ በአማልክት መካከል በጉባኤ መካከል እንዳንተ አይነት ትልቅ አምላክ የለም። ኦንዶ ኢርዋላ ናጋና ማስር ለነገነነስ ዶያ ኢርዋላ ናጋና ማስ ሃሌሉያ 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 ኦንዶ ኢርዋላ ናጋና ማስር ለነገነነስ ኢንዶ ዮሮሎ ዶጎኖሞ ሲያራላ ናጋና ማሰረ ለነገነኔ ክብር ላንተ ይሁን፣ ክብር ላንተ ይሁን፣ ክብር ላንተ ይሁን። እግዚአብሔር የዘላለም አምላክ በዳመናት ላይ ለረዴቱ በከፍታዎችም ላይ የሚራመድ እንደ እግዚአብሔር ያለ ማንም የለም። እንደ እግዚአብሔር ያለ ማንም የለም። እንዳምላካችን ያለ ማንም የለም። እንደ እግዚአብሔር ያለ ማንም የለም። እንዳምላካችን ያለ ማንም የለም። በአማልክት መካከል የተፈራ በጉባኤ መካከል የተፈራ እግዚአብሔር የዘላለም አምላክ እንዳንተ ያለ አምላክ ማን ነው? ተራሮች አዩ ሸሹ፣ ባህር አየች ሸሸች፣ በእግዚአብሔር ላይ ተናወጡ፣ ምድርም ተንቀጠቀጠች። እንዳንተ አይነት አምላክ የለም። በጆሮአችን አልሰማንም፣ በዓይናችንም አላየንም። እግዚአብሔር ሆይ ትልቅ ነህ። ከእግዚአብሔር ሆይ ትልቅ ነህ። ካስጨነቀን በላይ ትልቅ ነህ። ከከበደን በላይ ትልቅ ነህ። እግዚአብሔር ዛሬም ትልቅ ነህ። ዘመን የማይሽረው ትልቅነት ነው። ዘመናት አይሽሩትም ትልቅነት ነው። ጌትነትን ማንም አይሽረው። ለዘላለም ጌታ ነህ። ለዘላለም አምላክ ነህ። ክብር ላንተ ይሁን። ክብር ሁሉ ላንተ ይሁን። እግዚአብሔር ክብር ሁሉ ላንተ ይሁን። ክብር ሁሉ ላንተ ይሁን። ክብር ሁሉ ላንተ ይሁን። ለዘላለም ስምህ ይባረክ። ሃሌሉያ። የሰራዊት ጌታ እግዚአብሔር የሰራዊት ጌታ እግዚአብሔር ለሕዝቡ ሁሉ በዚህ ተራራ ላይ ታላቅ የሰባ ግብዣ፣ ያረጀው የወይን ጠጅ፣ ቅልጥም የሞላባቸው የሰቡ ነገሮች፣ ጥሩና ያረጀ የወይን ጠጅ ግብዣ ያደርጋል። በዚህም ተራራ ላይ በወገኖች ሁሉ ላይ የተጣለውን መጋረጃ፣ በአሕዛብ ሁሉ ላይ የተዘረጋውን መሸፈኛ ያጠፋል። ሞትን ለዘላለም ይውጣል። ጌታ እግዚአብሔር ከፊት ሁሉ እንባን ያብሳል። የሕዝቡንም ስድብ ከምድር ሁሉ ላይ ያስወግዳል። እግዚአብሔር ተናግሯልና እግዚአብሔር ተናግሯልና እግዚአብሔር ተናግሯልና። የሰራዊት ጌታ እግዚአብሔር ሆይ እንጸልያለን በዚህ ሰዓት። እግዚአብሔር ሆይ ነው እግዚአብሔር እኔን ፈልጉኝ አልከን። እግዚአብሔር ሆይ ሕዝብ ካለበት ቦታ የመጣው አንተን ለመፈለግ ነው። እግዚአብሔር ሆይ እንፈልግሃለን። ዛሬም እንፈልጋለን ድምጽህን። ዛሬም እንፈልጋለን መገኘትህን። ዛሬም እንፈልጋለን እግዚአብሔር ሆይ ህልውናህን። ዛሬም እንፈልጋለን ክብርህን። እግዚአብሔር ሆይ ክብርህን ማየት እንፈልጋለን። ድምጽህን መስማት እንፈልጋለን። እግዚአብሔር የዘላለም አምላክ እንፈልግሃለን ዛሬም። ከዚህ ሰዓት በኋላ እንድትናገረን እንፈልጋለን። ከዚህ ሰዓት በኋላ ቀንበራችንን እንድትሰብር እንፈልጋለን። ከዚህ በኋላ እግዚአብሔር የዘላለም አምላክ ያለፈውን ኑሮ ስለሰለቸን ስላንገፈገፈን፣ እግዚአብሔር ሆይ የተለወጠን ህይወትና የተለወጠን ኑሮ የተለወጠን አካሄድ የተለወጠን እግዚአብሔር ሆይ ነገር ስለፈለግን፣ እግዚአብሔር ሆይ ነገርን ሁሉ መለወጥ ወደምትችል ሁሉም ትለውጣለህ፣ አንተ አትለወጥም፣ ወደ አንተ መተናልና እግዚአብሔር የዘላለም አምላክ እዚህ ደግሞ ከሰዓት በኋላ እንድትናገረን በጌታ በኢየሱስ ክርስቶስ ስም ጸልያለሁ። እግዚአብሔር ሆይ በሕዝቡ ሁሉ ላይ ያለውን መጋረጃ መቀደድ፣ እግዚአብሔር ሆይ በአሕዛብ ሁሉ ላይ ያለውን መሸፈኛ እግዚአብሔር ሆይ ማንሳት ስለምችል ዛሬ በናዝሬቱ ጌታ በኢየሱስ ክርስቶስ ስም መሸፈኛው ይቀደድ፣ መጋረጃው ይቀደድ። ሕዝብህን በረከት የያዘ በኢየሱስ ስም ይልቀቅ። ሕዝብህን የያዘ ይልቀቅ። በናዝሬቱ ጌታ በኢየሱስ ስም፣ በናዝሬቱ ጌታ በኢየሱስ ልቀቅ ይበሉት። ልቀቅ፣ መንገድን ልቀቅ፣ በረከትን ልቀቅ፣ ሕይወትን ልቀቅ፣ ኑሮዬን ልቀቅ፣ ቤተሰቤን ልቀቅ። እድልና ፈንታ መታሰቢያና ርስት የለህም በሉት። የለህም፣ እግዚአብሔር ነው እድል ፈንታ ይበሉ። እግዚአብሔር እድል ፈንታ ነው በሉ። እግዚአብሔር የዘላለም አምላክ የሕዝብ እድል ፈንታ አንተ ነህ። እግዚአብሔር የሕዝብ ርስት አንተ ነህ። የሕዝብ በረከት አንተ ነህ። እግዚአብሔር የሕዝብ ሀብት አንተ ነህ። እግዚአብሔር የዘላለም አምላክ ከዚህ ሰዓት በኋላ እግዚአብሔር ሆይ አይኖቻችን እንዲከፈቱ፣ አእምሯችን እንዲያስተውል፣ ልባችን እግዚአብሔር ሆይ እንዲያደምጥ እግዚአብሔር የዘላለም አምላክ እንድትረዳን እጸልያለሁ። እግዚአብሔር ሆይ ለሊዲያ ልቧን እንደከፈትክ ቃልህን ትሰማ ዘንድ እንደረዳሃት የዘላለም አምላክ እግዚአብሔር ሆይ ይህን ሕዝብ እንድትረዳ በኢየሱስ ክርስቶስ ስም እጸልያለሁ። ጌታ እግዚአብሔር ሆይ በዚህ ቦታ ላይ የምትናገር አንተ ነህ። እባክህን ተናገረን። እግዚአብሔር ሆይ የሰው ጥበብ፣ የሰው እውቀት፣ የሰው ችሎታ፣ የሰው ነገር አይ ሳይሆን ያንተ ነገር ዛሬ እንዲተላለፍ በኢየሱስ ክርስቶስ ስም እንጸልያለን። እግዚአብሔር ሆይ ይህንም ደግሞ እንድታስበኝ አቤቱ እንደ ቃልህ ሐሳብህን መግለጥና መናገር ይችል ዘንድ እግዚአብሔር መንፈስ ቅዱስ እንድታግዘኝ በኢየሱስ ስም እንጸልያለሁ። ክብር ሁሉ ለአንተ ይሁን። እነሆ እግዚአብሔር ሆይ ሁሉ ለአንተ ሰጠንህ፣ በጌታችንና በመድኃኒታችን በክርስቶስ ኢየሱስ ስም አሜን። እግዚአብሔርን እጅግ አድርገን እናመሰግናለን። ጌታ የተባረከ ይሁን። እግዚአብሔር ረድቶኝ በእናንተ ፊት እንደገና ዳግም ለመቆም እግዚአብሔር ይህንን እድል ስለሰጠኝ እግዚአብሔርን አመሰግናለሁ። ከሁሉ ቦታ የሚያስፈራው እንደ እግዚአብሔር ፊት መቆም የሚያስፈራ ነገር የለም። በልምምድ መቆም አደጋ አለው። በድፍረት መቆም አደጋ አለው። መስሏቸው ነበረ። በብሉይ ኪዳን ጊዜ እንኳን አሮን እያለ ለእግዚአብሔር ሊያጥኑለት ሰዎች ገቡ። ግን አደጋው ደግሞ ትልቅ ነበረ። ለዛውም የሞት አደጋ። እንዴት ሆነው ነው የተጠፉት ነው የሚለው መጽሐፍ ቅዱስ። በእሳት ተቃጠሉ ነው የሚለው። በእሳት ራሱ በላቸው። በቃ እንደገና ደግሞ የዘላለም ፍርድ የሚጠብቃቸው ይሆናል። እግዚአብሔር ነው የሚያውቀው። እሱ አደጋ አለው እግዚአብሔር ፊት። ወገኖቼ ሆይ እግዚአብሔር ፊት እንዳለ ሰው ተቀመጡ። እግዚአብሔርን በመፍራት ኑሩ። እግዚአብሔር የሚያስፈራ አምላክ ነው። መጽሐፍ ቅዱስ ሲናገር እግዚአብሔር የሚባላ እሳት ነው ብሎ መጽሐፍ ቅዱስ ይናገራል። እግዚአብሔር ሕዝቡ እንዲፈራው ይፈልጋል። ሕዝቡ እንዲያከብረው ይፈልጋል። ሕዝቡ እንዲሰማው ይፈልጋል። ይሄ ደግሞ ለሕዝቡ በረከት ይሆናል። ወገኖች ሆይ እግዚአብሔርን መድፈር ከባድ አደጋ አለው። የኤሊ ልጆችን ሰው ከሰው ጋር ቢጣላ ከሰው ጋር ጉዳይ ቢኖረው ሰው ሊገባ ይችላል። ሌላም እግዚአብሔርም ሊያስታርቅ ይችላል። ከእግዚአብሔር ጋር ከሰው ተጣጣላ ምን ይሆናል አለ። ወገኖች ሆይ እግዚአብሔር አይጣላን። እግዚአብሔር ከኛ ሰፈር ትቶን አይሂድ። ቤታችሁን ትቶ አይሂድ። ሩሯችሁን ትቶ አይሂድ። ህይወታችሁን ትቶ አይሂድ። ወገኖች ሆይ እስራኤል የገጠማት አደጋ ከባድ ነበር። ምክንያቱም እግዚአብሔርን ስላላከበረችው፣ እግዚአብሔር ፊት እንደሚገባ ስላልሆነች፣ እግዚአብሔር ስላዘነ ቤተ መቅደሱን ያውላችሁ ብሎ ትቶ ሄደዋል። ወገኖች ሆይ ለእኛ አይተወን። ራሳችንን ያውልሽ፣ ኑሮሽን መምራት አይፈለግሽው ምሪው፣ መምራት አይፈለግከው ምራው ብሎ ከሄደ እግዚአብሔር ከባድ ነው። ወገኖች ሆይ እግዚአብሔር ይርዳል። እግዚአብሔርን መንፈስ እንዳናስመርር እግዚአብሔር ይርዳል። እንድንፈራው እግዚአብሔር ያግዘን። በሕዝቅኤል ጊዜ እግዚአብሔር ምን አለው ለሕዝቅኤል? አይ ይህ ሕዝብ አለው ወደ አንተ የሚመጣው ለመቀየር አይደለም ማለት እግዚአብሔር የሚናገረው ለመስማት አይደለም የሚመጣው ህይወቱ ለመለወጥ አይደለም የሚመጣው አለ ታራ የሚመጣው ለምንድነው ሲል አንተ መልካም በገና እንደሚመታ እንደ ተወደደ መዝሙር ስለሆንክለት ደስ ሊሰኝ ስሜቱን ሊያረካ ብቻ ነው የሚመጣው ምክንያቱም ከሰማ በኋላ አያደርገው ከሰማ በኋላ ትቶት ይሄዳል እዚህ ብቻ ነው መንፈሳዊነቱ አለ ባለፈው ሳምንት ይላችኋል ለአሞጽ እግዚአብሔር አማሞጽ ግዜ ነበር ሰዎች እግዚአብሔር ምን ብለው ነው የሚያስቡት እግዚአብሔር ማምለክ ነው እግዚአብሔር የሚፈልገው ሰጠው ከዛ በኋላ ተመልሰው ወደ ድሮው ኑሯቸው ይመለሱ ነበር ምክንያቱም እግዚአብሔር የሚፈልገው ሰጠነው አይደል ብለው ነው የሚያስቡት እግዚአብሔር ወገኔ ወይ እቤቴ ይፈልጋል ስራ ቦታ ይፈልጋል መንገድ ላይ ይፈልጋል የእግዚአብሔር ነህ የትም ቦታ ብትገባ ያንተ እግዚአብሔር ነህ እግዚአብሔር እንዲመለክ በሁሉ ስፍራ ይፈልጋል እግዚአብሔር እንዲፈራ ሁሉ ቦታ ላይ ነው የሚፈልገው በምን ቀጥቀጥ ነው የሚገባል በብሉይ ኪዳን ጊዜ ቤተ መቅደሱ ሰዎች አማቸውን አውልቀው ይገባሉ በመንፈስ የሚመለከው እግዚአብሔር እዚህ ካለ በፍርሃትና በመንቀጥቀጥ ለእግዚአብሔር ስግደት እንዲቀርብ ጊዜ እግዚአብሔር ይፈልጋል ምክንያቱም እግዚአብሔር መንፈስ ስለሆነ የሚሰገድለት ሁሉ በምን ይሰገድ ነው የሚለው በመንፈስ እንዴት ተደርጎ በእውነት ተደርጎ መሆን አለበት ይላል ዝማሪያችን በእውነት ነው አምልኳችን በእውነት ነው ፍጥራችን በእውነት ነው በእውነት ላይ የተመሰረተ ነው ሲወድ በእውነት ነው መውደድ ያለብኝ እግዚአብሔር ይህንን ይላል እኔ ይህ አርስቴ አይደለም ለምን እንደምናገር አላውቅም ወገኖች ወይ ባለፈው ሳምንት እግዚአብሔርን ስለመፈለግ ነበር የተነጋገር ነው እግዚአብሔር ህዝቡ እንዲፈልገው ይፈልጋል በዚህ በ1914 እግዚአብሔር ያለው መልእክት ይህንን እንደገና ለማረጋገጥ ነው ዛሬም ተመልሼ በፊታችሁ የቆምኩት እግዚአብሔር ህዝቡ ይፈልገኝ ነው የሚለው ምክንያቱም እኔ ልፈልጉ በህይወት ትኖራላችሁ ነው የእግዚአብሔር ቃል የሚለው በህይወት መኖር ከፈለግ ከእግዚአብሔር ጋር መኖር ከፈለግ እግዚአብሔርን ፈልግ እግዚአብሔርን መፈለግ ለህዝቡ ዋነኛ ነገር ነው ሁለተኛ ወይ ሶስተኛ ነገር አይደለም የመጀመሪያ ነገር ነው በሁሉ በላይ እግዚአብሔርን መፈለግ አለብን እግዚአብሔርን ስንፈልገው እግዚአብሔርን ደስ ለማሰኘት ነው የምንፈልገው ለምን እንፈልገዋለን እግዚአብሔር ደስ የሚያሰኝ ህይወት እንድንኖር ይፈልጋል ዛሬ ይህንን ነው የምናገረው እንዴት ነው እግዚአብሔርን ደስ የምናሰኘው እግዚአብሔርን እንዴት ነው የምንፈልገው የት ነው ተፈልጎ ስንገኘው እግዚአብሔር ለመሆኑ እግዚአብሔርን ሰው ፈልጎ ሊያገኘው ይችላል ወይ እግዚአብሔርን ፈልጋችሁ አግኝታችሁ ታውቃላችሁ እንዴት ነው የምንፈልገው በምን መንገድ ነው የምንፈልገው እኔ ድሮ አውቃለሁ ከብቶች ጠፍተው ሲፈለጉ ከብት ጠፍቶ አገር ቤት ሲፈልግ እናውቃለን እዚህ አገር ደግሞ ሰው ነው የሚጠፋው ሰው ጠፍቶ ደግሞ የመጀመሪያ ጊዜ እቤቴ የልጆቼ የልጄ ፎቶግራፍ ከጠፋ እንደዚህ 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 ምን መቼም ልጆች ያላችሁ ይመጣል በጣም ነው የደነገጥኩት ይጠፋል እንዴ በጣም 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 ነው የደነገጥኩት ከዚህ ያን ቀን በጣም ነው ውስጥ የራደው በእውነት ነው የምነግራችሁ በእግዚአብሔር ፊት ምንድን ነው ምን አይነት ሀገር ውስጥ ነው ያለሁት ሰው ይጠፋል ጠፍቶ የማይገኝበት ሀገር እግዚአብሔር ህዝቡ ጠፋ ነው የሚሆን ህዝቡ ጠፋብኝ ህዝቤን አጣሁት ህዝቤን ፈልጌ አጣሁት የት ነው ያለው እግዚአብሔር ዛሬም እግዚአብሔር ሰውን የሚፈልገው በእግዚአብሔር ፊት እንድንገኝ ነው እግዚአብሔር የሚፈልገው ስናመልከው እንድንገኝ ነው ስናገለግል እንድንገኝ ነው የዛን ጊዜ ብፁዓን ናቸው እሱ ሲመጣ ሲተጉ የሚያገኛቸው ሲጸልዩ የሚያገኛቸው አንድ መዝሙር ነበረው ድሮ ቅዱሳን ሲያመልኩ እኔ በዛ ልገኝ ቅዱሳን ሲዘምሩ እኔ በዛ ልገኝ ቅዱሳን ሲጸልዩ እኔ በዛ ልገኝ ይህና መጨረሻ ላይ ቅዱሳን ሲነጠቁ እኔ ደግሞ በዛ ልገኝ ይላል ወገኖች ሆይ ከእግዚአብሔር ህዝብ ጋር መገኘት እንዴት መልካም ነገር ነው እግዚአብሔር ባለበት መገኘት ከእግዚአብሔር ጋር መሆን ከመሰለ ምን በጎ ነገር በምድር ላይ አለ ወገኖች ሆይ ምን በጎ ነገር አለ ወገኖች ሆይ እግዚአብሔርን ደስ እንድናሰኘው እግዚአብሔር ይፈልጋል ስንፈልገው ደስ ይለዋል እግዚአብሔር ህዝብ ይፈልገኝ በቃ ይላል ወገኖች ሆይ ስንቸገር አይደለም መፈለግ ያለብን መጽሐፍ ቅዱስ ጻድቅ ሁሉ በምቹ ጊዜ ወደ አንተ ይለምናል ብዙም የጥፋት ውሃ ወደ እርሱ አይቀርብም ይላል ዛሬ ወገኖች ሆይ ደግሜ ለነግራችሁ የምፈልገው ነገር እግዚአብሔርን ፍይት እንድንገኝ እግዚአብሔር ይፈልጋል በምድር ላይ ለህይወታችን የሚያስፈልጉ አስፈልጋሉ ብለን የምንደክመባቸው ብዙ ነገሮች አሉ። እነኛ ያስፈልጉናል እንላለን። ገንዘብ ያስፈልገናል፣ ጊዜ ያስፈልገናል፣ ጉልበታችንን እንፈልጋለን። ስለዚህ ገንዘባችንንም ለማግኘት እንሮጣለን። ብዙ ነገር ለማግኘት ያስፈልጋል ብለን የምንደለው ብዙ ነገር ነው። ቤት መስራት ያስፈልገኛል፣ ቤት የለኝም። ትዳር ያስፈልገኛል፣ ትዳር የለኝም። ልጆች ያስፈልጉኛል፣ ልጆች የለኝም። ገንዘብ ያስፈልገኛል። መቼም ያስፈልገኛል የምንለው ነገር ብዙ ነው ወገኖች። ቆይ እንደተቀበረ ገንዘብ ብትሻት ይላል ወገኖች። እግዚአብሔር ማን ነው የሚሻው? ሁሉ ትተውት ሄዱ። አንድ ጊዜ ጌታ ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 10:25 ላይ ሰርግ ያዘጋጀ ንጉስ በሰርጉ ላይ የተጠሩትን እድምተኞች ይናገርና ጠራኋቸው፣ የሰቡት ከብቶች ታርደዋል፣ ሁሉ ተዘጋጅቷል፣ ወደ እኔ ኑ የሚል መልእክት ደረሳቸው። ግን ሁሉ ምን አደረገ? መጡ እንደ ሁሉ። እንደውም ከተጠሩት ማንም የመጣ የለም ይላል። ሁሉ ምክንያት ወገኖች ሆይ በምክንያት አናመልጥም። እግዚአብሔር ምክንያትን የሚያስጠልበት ዘመን ከፊታችሁ ነው። ወይ ታሄዳላችሁ ወይ ትቀራላችሁ። እግዚአብሔር ጋር እንድንራመድ እግዚአብሔር ይርዳን። ወገኖች ሆይ ከገንዘባችን ይልቅ እግዚአብሔር ያስፈልገናል። እኛ የምንፈልገዋለን ከምንለው እግዚአብሔር ደግሞ እናንተን ይፈልጋል። እናንተ ሌላ ነገር ትፈልጋላችሁ፣ እግዚአብሔር ደግሞ እናንተን ያሳደደ ነው። እግዚአብሔር እናንተን እየተከተለ ነው። እግዚአብሔር እየመጣ ነው። እግዚአብሔር እየፈለገህ ነው። ወገኔ ሆይ እግዚአብሔር እፈልግሃለሁ፣ እፈልግሻለሁ። ብቻሽን እፈልጋለሁ፣ አነጋግርሽ እፈልጋለሁ፣ ልባርክሽ እፈልጋለሁ፣ ልዳስስሽ እፈልጋለሁ፣ ቅባቴን ላፈስ እፈልጋለሁ። ባሪያዬን ዳዊትን ምን አደረኩት? አገኘሁት። ቅዱሱንም ቅባት ቀባሁት አለ እግዚአብሔር። ወገኖቼ ልትቀባ ትፈልጋለህ? እግዚአብሔር በምን ደስ ይለዋል? ምንድን ነው ደስ የሚያሰኘው ነገር? እሱን የሚፈልጉትን ሰዎች በሚፈልጉ ሰዎች እግዚአብሔር ደስተኛ ነው። ስርዓቱን፣ ህጉን፣ ትእዛዙን በሚፈልጉ ሰዎች፣ መገኘቱን በሚፈልጉ ሰዎች እግዚአብሔር ደስ ይለዋል። የሚፈልጉትን ሲያገኝ ደስ ይለዋል እግዚአብሔር። መጽሐፍ ቅዱስ ሰውነታችሁን ራሳችሁን ደስ የሚያሰኝ ቅዱስ መስዋዕት አድርጋችሁ ታቀርቡ ዘንድ በእግዚአብሔር ራይ ለምናችሁ። እኛ ራሳችን ነው የሚፈልገው እግዚአብሔር፣ ገንዘብን አይፈልግም። ገንዘብ ቢፈልግ ኖሮ ጥሩ ነበረ። ዳዊት ምን አለ? መስዋዕትን በወደድክ ጊዜ ያኔ ፍሪዳዎችን እሰዋለሁ፣ መስዋዕትን በወደድክ ኖሮ እሰጥህ ነበር አለ። ወገኖቼ መስዋዕታችሁን አይደለም የሚፈልገው፣ እናንተን ራሳችሁን ነው እግዚአብሔር የሚፈልገው። ዛሬ ልናገር የፈለግኩት ይሄ ነው። እኛን ነው የሚፈልገው፣ ራሳችንን ነው የሚፈልገው። ፐርሰናል ማንነታችንን ይፈልገናል። አባብላታለሁ፣ ወደ ምድረ በዳ ወስዳታለሁ፣ በዛም እናገራታለሁ። ለምን? ስለሚፈልጋት፣ ታስፈልገኛለች። ወገኖች እግዚአብሔርን በሚቀጥለው ዘመን እሱን ደስ የምናሰኝበት ዘመን ይሁንልን። እሱን ደስ ለማሰኘት የምንኖር ሰዎች አድርገን። ዕብራውያን ምዕራፍ 11 ቁጥር 5 ላይ ስለ ሄኖክ መጽሐፍ ቅዱስ ይናገራል። ሄኖክ እግዚአብሔርን ደስ እንዳሰኘው ይናገራል። ሄኖክ ሞትን እንዳይ በእምነት ተወሰደ፣ ሳይወሰድ እግዚአብሔርን ደስ እንዳሰኘ ተመስክሮለታልና ይላል። ወገኖቼ እግዚአብሔርን ደስ የምናሰኝ ሰዎች እንሆን። አሁን ወደ በኋላ አመጣለሁ። እንዴት ነው ደስ የምናሰኘው? እንዴት ነው እግዚአብሔርን ደስ የሚያሰኘው ነገር? ኤርምያስ ምዕራፍ 9 ከቁጥር 23 እስከ 24 ላይ ጠቢብ በጥበቡ አይመካ፣ ኃያልም በኃይሉ፣ ባለጸጋም በብልጽግናው አይመካ ይልና የሚመካ ግን እንዴት ይመካ? ወገኖች ምንድነው መመኪያቸው? እግዚአብሔር ሳይኖር እግዚአብሔር በሌለበት ጉባኤ ትልቅ ኪሳራ፣ እንደዛ አይነት ትልቅ ኪሳራ የለም። እግዚአብሔር በሌለበት ህይወት፣ እግዚአብሔር የሌለበት አገልግሎት፣ እግዚአብሔር የሌለበት ኑሮ፣ እግዚአብሔር የሌለበት ትዳር እንዴት አይነት አሰቃቂና አስጨናቂ ነው! እዚህ ጋር ሶስት ወገኖች ጠቢብ፣ ኃያል፣ ባለጸጋ ደስ አያሰኙኝም አለ። እነኚህ ደስ አያሰኙኝም፣ ግን በምድር ላይ ፍርድንና ጽድቅን የማደርግ እኔ እግዚአብሔር መሆኔን በማወቃቸው እነዚህ ሰዎች እናንተን ደስ ያሰኙኛል አለ። ወገኖች ሆይ እግዚአብሔርን ደስ ለማሰኘት ተጠርተናል። እግዚአብሔርን ደስ የማሰኝ ህይወት እንድንኖር ተጠርተናል። ለከበረ ዋጋ ላለው ነገር ተጠርተናል። እግዚአብሔር ለዛ ይፈልገናል። ሳውል የተሳሳተው እግዚአብሔር መስዋዕትን አቀርቦ እግዚአብሔር መስዋዕቱን እንዲቀበል ነበር የሚጠብቀው። ሳሙኤል ሲመጣ በጣም አዘነ። እግዚአብሔር በዚህ ደስ የሚለው ይመስልሃል አለው። ባንተ መዝሙር ደስ ይለዋል እግዚአብሔር? ባንተ አስራ ደስ ይለዋል? ባንተ ስጦታ ደስ ይለዋል እግዚአብሔር? ከመስጠታችን በፊት እግዚአብሔር ደስ ይለዋል ወይ ብለን ጠይቆ ወገነች ወይ ደስ ይለዋል? ደስ ካላለው እግዚአብሔርን ለማስከፋት ምን ኖረው? ይሄን ቤተ መቅደስ ነው ይሄን ቤተ መቅደስ ዝጋልኝ አለው እግዚአብሔር። ዝጋ ማንንም ሰው እዚህ መጥቶ እኔን እንዲሰድበኝ መቅደሱን አትክፈተው። ይሉና አንዱት ቢሰድብኝ የሚሰበሰቡ ህይወታችን እግዚአብሔርን ይሰድብ፣ ጉሮሯችን እግዚአብሔርን ይሰድብ። እዚህ መጥተን ደግሞ እግዚአብሔር ፊት የምናሸበሽው ሰዎች እንዳያደርገን እግዚአብሔር በ2014 እግዚአብሔር ይርዳል። እንደዚህ እንደዚህ አይነቱን መስዋዕት እግዚአብሔር ይጸየፈዋል። የመስዋዕትን ፋንድያ ሂድ ዛበክ ነው አልፈልገውም ይላል። ወገኖቹ እግዚአብሔርን ደስ ማሰኝ ህይወት ታዲያ እንዴት ነው የምንኖረው? መጽሐፍ ቅዱስ የምትበሉ ወይም የምትጠጡ ብትሆኑ ሁሉ ለምን አድርጉት ይላል። ታዲያ እኛ እግዚአብሔር ክብሩን እየጠበቀን ምን እናደርገው? ስንበላ፣ ስንጠጣ፣ ስንለብስ ልብስ ስንገዛ እንኳን በዘን ስለሆነ ለምን እንገዛው? ስለ ስለሆነ ለምን እንገዛው? እግዚአብሔርን አማክሮ የሚገዛው ደስ ያላቸውን ነገር እያደረግን እንድንኖር እግዚአብሔር ፈቃዱ አይደለም። በ2014 ደስ ያለህን የምታደርግ ከሆነ ደስ ያለህን ማድረግ ትችላለህ። ፈቃድ ሰጥቷል። ደስ ያለህን አድርግ፣ ደስ ያለህን ተናገር፣ ደስ ያለህን ስራ። ግን አንተ እግዚአብሔር አይደለም። እግዚአብሔር ደስ የሚለውን እንድትኖርለት፣ እግዚአብሔር ደስ የሚለውን እንድታደርግለት እግዚአብሔር መርጦሃል፣ ፈልጎሃል። ለዚህ ጉዳይ ነው እዚህ የተቀመጥከው ነው የሚለው እግዚአብሔር። ሌላ ጉዳይ የለም። ሌላ አጀንዳ እግዚአብሔር የለም። በምድር ላይ ሌላ አጀንዳ ምድር ላይ ነው። ምድር ላይ ያለው አጀንዳ ህዝቡ ነው። ርስቱ ህዝቡ ነው። ሀብቱ ህዝቡ ነው። እግዚአብሔር ለዚህ ዓላማ ነው የተቀመጥከው ወንድሜ ሆይ። ይሄ ገብቶን ከሆነ ጥሩ ነው። ብንበላ፣ ብንጠጣ፣ ብንለብስ፣ ብንኖር፣ ባንኖር፣ ብናገኝ፣ ብናጣ፣ በሀብት ቢኖረን ባይኖረን ሁሉ ለእግዚአብሔር ክብር ይሁን። እግዚአብሔር ክብር አድርጉት። ስለዚህ የምናደርገውን ነገር ሁሉ እየመዘንን ነው የምናደርገው። ስንናገር ለክተን ነው የምንናገረው። ለክተን ለክተን ያስከፋዋል እግዚአብሔር እንጂ አለ። በዚህ እንዴት ነው የምንኖረው? ደስ እንዳለን እንድንኖር እግዚአብሔር ፈቃዱ አይደለም። የጠራን እሱ ደስ የሚለውን ነገር እንድናደርግ እንጂ እኛ ደስ ያለንን ነገር፣ የተመቸንን ነገር፣ ስሜታችንን የቀሰቀሰውን ነገር እንድናደርግ እግዚአብሔር ፈቃዱ አይደለም። ደስ ሲል የታደከለ ደስ ሲል አታደርግም። ይሄ አንተ ስሜት ነው፣ ይሄ አንተ ፈቃድ ነው። የምታደርጉትን ሁሉ ለእግዚአብሔር ክብር አድርጉት ወገኖቼ። እግዚአብሔር ደስ የሚያሰኘውን ማየት፣ እግዚአብሔር ደስ የሚያሰኘውን ነገር ማድረግ እግዚአብሔር ከህዝቡ ይፈልጋል። ታዲያ እግዚአብሔርን ደስ እንዴት ነው የምናሰኘው? እግዚአብሔር እንዴት ነው የምናገኘው? እግዚአብሔር ፈልጉኝ ይሄን ፈልጉ። እግዚአብሔር ተደብቆ ነው እንዴ ፈልጉኝ የሚለው? ተደብቆ ለብዙዎቻችን ህይወት ተደብቆ ተደብቆ ነው ያለው። ጠርተነው አቤት አይልም። አለሁ ይላል። ስትጠራው እግዚአብሔር ተፈልጎ የሚገኝ ነው። እዚህ ልጅ የማፈላለጊያ እንትን አላቸው። እዚህ ሀገር እዚህ ማፈላለጊያ ሰውን እግዚአብሔርን ማፈላለጊያ ቦታ የለም። እግዚአብሔር የምትፈልገው በግልህ ነው። እግዚአብሔር የምትፈልገው በግልሽ ነው። እኔ አሁን እግዚአብሔርን ታዲያ ፈልጉኝ ካለ እንዴት ነው እግዚአብሔርን ልናገኝ የምንችለው? ባለፈው ሳምንት እግዚአብሔርን ስለመፈለግ ተናግረናል። ታዲያ ዛሬ እግዚአብሔርን እንዴት ፈልገን እናገኘው? የት እናገኘው? የት ነው አድራሻው? የት ነው እግዚአብሔር ለመሆኑ የሚገኘው? የት ጋር ነው መገኛው? የት ነው አድራሻው? ጠፍቶባቸዋል። እግዚአብሔርን ማግኘት አለብን። እግዚአብሔር ያስፈልገኛል። ይሄው
ባርኮ ያስፈልጋል፣ ትዳር ያስፈልጋል፣ ልጆች ያስፈልጋል፣ ለሀገር ያስፈልጋል፣ ለምድር ያስፈልጋል፣ ለቤተ ክርስቲያን ያስፈልጋል። እኔ ያስፈልግ ከሆነ መገኘት አለበት እግዚአብሔር። እኔ እግዚአብሔር ይህ ብዬ ጮኸ እግዚአብሔር እዚህ እንዲገኝ ነው፣ በህይወቴ እንዲገኝ ነው፣ በኑሮዬ እንዲገኝ ነው። እግዚአብሔር መገኘት ያስፈልገዋል። የእግዚአብሔር መገኘት ጠልቶኛል። እግዚአብሔር እንዲገኝ እፈልጋለሁ። ትፈልጋላችሁ ወገኖች ሆይ? ይገኝ እግዚአብሔር መገኘት አለበት። እግዚአብሔር በህይወታችን ሲገኝ ነው ለውጥ የሚኖረው። ስለ ተንጫጫን አይደለም፣ እግዚአብሔርን ማግኘት አለብን። እስክናገኘው ድረስ መፈለግ አለብን። እንዴት ነው ታዲያ እግዚአብሔር የምንፈልገው? እንዴት ነው ልምዶ አላችሁ? ሰዎች አላችሁ? እግዚአብሔርን ፈልጋችሁ አገኛችሁ? እስቲ ለመሆኑ እስቲ ዘዳግም ምዕራፍ 30 ቁጥር 11 እስከ 14 ያለውን ክፍል አብረን አውጥተን እናነባለን። እግዚአብሔር የት ነው የሚገኘው? የት ነው የምናገኘው? በዚህ ሐሳብ ላይ ጥቂት እናገራለሁ። ወደዚህ ሐሳብ ብዙ እዚህ ሐሳብ ላይ አልቆይም፣ ምክንያቱም ከኋላ የምናገራቸው እግዚአብሔር በውስጥ ያስቀመጣቸው ነገሮች ስላሉ እነሱን ለመናገር ነው የምቸኩለው። ታዲያ እግዚአብሔርን ማግኘት ካለብን ለህይወታችን አስፈላጊ ከሆነ እንዴት እናገኘዋለን? እስቲ እግዚአብሔር የት ነው የምናገኘው? እስቲ እዚህ ክፍል ላይ እናያለን። የዘዳግም ምዕራፍ 30 ከቁጥር 11 እስከ 14 በጌታ በኢየሱስ ክርስቶስ ስም አነባዋለሁ። እንደዚህ ይላል፣ እኔ ዛሬ የማዝህ ይቺ ትእዛዝ ከባድ አይደለችም፣ ካንተም የራቀች አይደለችም። ሰምተን እናደርጋት ዘንድ ስለ እኛ ወደ ሰማይ ወጥቶ እርሷን የሚያመጣልን ማን ነው እንዳትል፣ በሰማይ አይደለችም። ሰምተን እናደርጋት ዘንድ ስለ እኛ ባህርን ተሻግሮ እርሷን የሚያመጣልን ማን ነው እንዳትል፣ ከባህር ማዶ አይደለችም። ነገር ግን ታደርገው ዘንድ ቃሉ በአፍህና በልብህ ውስጥ ለአንተ ጨረሱት። ለአንተ እንዴት ነው ይላል? እጅግ እጅግ ቅርብ ነው ይላል። ብዙ ሰዎች እግዚአብሔርን የእግዚአብሔር ቃል የሚነገርበት ቦታ ላይ መሄድ ጥሩ ነው፣ መልካም ነው። ነቢያትን የሚናገሩትን መስማት ጥሩ ነው፣ ክፋት የለውም። ግን እግዚአብሔር እዛ ነው የሚገኘው? እዛ ብቻ ነው የሚገኘው? ሰምተን እንዳደርጋት ዘንድ ወደ ሰማይ ወጥቶ ስለኛ ማንም የሚያመጣልን እንዳትል። እግዚአብሔር የት ነው ያለ? በሰማይ ነው ያለ ወይም ከባህር ማዶ ነው ያለው? እነኚህ ነገሮች የተጠቀሱት ህዝቡ እግዚአብሔር ከኛ ሩቅ ነው ብሎ ስለሚያስብ ነው። ሩቅ ነው ብሎ ስለሚያስብ ሌላ አቋራጭ መንገድ የት ነው ያለው ብሎ ነው። ዛሬ አንዳንድ ሰዎች ደውለን ለነያት ምናምን የምንፈልገው እግዚአብሔር ከኛ ሩቅ ስለሆነ ነው። ለምን ለኛ አይናገርማ? ስለዚህ ሌላ የሚናገረን ሁሉ እግዚአብሔር በመካከል በእኛና በእግዚአብሔር መካከል አንድ ሰው እንዳንደል የምናስቀምጠው እንፈልጋለን። ዲስ ኢዝ ኖት ኤ ዌይ። ይሄ የእግዚአብሔር መንገድ አይደለም። ቀጥታ ላንተ ነው የሚናገር፣ ቀጥታ ላንቺ ነው የሚናገርሽ። እግዚአብሔር ለኔ ሳይናገር ለሌላ ሰው አይናገርም። የኔን ጉዳይ ለኔ ሳይናገር በእጃዙር በክሮስ አይናገረኝም። ይሄ የእግዚአብሔር ትክክለኛው መንገድ አይደለም። ትክክለኛው መንገድ አይደለም። እግዚአብሔር ሊናገር ይችላል፣ በህልም ሊናገር ይችላል፣ አዎ ይናገር ይችላል። በነብይ ሊናገር ይችላል፣ አዎ ይናገር። በራእይ ይናገራል፣ አዎ ይናገር። ግን ይሄኛው ትክክለኛው መንገድ ግን ትክክለኛው ሐሳብ ግን ከእግዚአብሔር የምናገኘው በነቢያት ብቻ አይደለም። መጽሐፍ ቅዱስ እንደሚናገር አንደኛ እግዚአብሔርን መፈለግ ከፈለጋችሁ እግዚአብሔር አድራሻውን እነግራችኋለሁ። ዛሬ አድራሻው ሌላ ቦታ አይደለም። ይኸውላችሁ አድራሻው ይሄ የእግዚአብሔር አድራሻ ነው። ይሄ የእግዚአብሔር አድራሻ ነው። ይሄ ምን ይባላል? ይሄ የእግዚአብሔር ቃል ነው። ይሄ መጽሐፍ ቅዱስ ይባላል። እግዚአብሔር ሐሳቡን የተናገረበት፣ ቃሉን የተናገረበት፣ ፈቃዱን የተናገረበት። እግዚአብሔርን ማግኘት የሚፈልግ ሰው በቀላሉ ሊያገኘው እንዲችል ቃሉ በአፍህና በልብህ ለአንተ እንዴት ነው ይላል? እጅግ ቅርብ ነው ይላል። መጽሐፍ ቅዱስ እንዲነበብ እንጂ ለቅዠት እንዲቀመጥ አይደለም። እግዚአብሔር ሐሳቡ የክት መጽሐፍ አይደለም። መጽሐፍ ቅዱሳቸውን ያህልን በምታነቡ አላውቅ። ነገር ግን የእግዚአብሔር መንፈስ ዛሬ መጽሐፍ ቅዱስን እንድታነቡ እግዚአብሔር ይፈልጋል። ባለፈውም አጠንክሬ ተናግሬያለሁ። ስንቶቻችሁ ትበላላችሁ? መጽሐፍ ቅዱስ ሲናገር ሰው በእንጀራ ብቻ አይኖርም ብሎ ይናገራል። መጽሐፍ ቅዱስ የተወዳደረው በእለት ካለ እንጀራ ጋር ነው የተወዳደረው። በሳምንት አንድ ቀን እንጀራ የምትበላው? በወር አንዴ ነው ወይስ በቀን አንዴ ነው የምትበላው? እንዴት ነው እግዚአብሔር ሊታገኘው? ሰልፎናችን ሁጅ የበኪሳችን ውስጥ መጽሐፍ ቅዱስ ግን ሁጅ የበኪሳችን የለም። መጽሐፍ ቅዱስ ሲያስፈልገን ወይ ቸርች ስንይም ፈልገን እናገኘው አንልባው። እንዴት ነው እግዚአብሔር የሚናገረን? እንዴት ነው ህዝቡ ለምን ነው ህዝቡ እንደዚህ ክብርፍል ያለው? የተለያየ ለምን አውቀውማ? መጽሐፍ ቅዱስን ማወቅ የእግዚአብሔር የመጀመሪያ ሐሳብ ነው። መጽሐፍ ቅዱስ እንደውም መጽሐፍ ቅዱስ ሲናገር የራሱ ጌታ ኢየሱስ ክርስቶስ ደቀ መዛሙርት ከትንቢት ይልቅ የጠና ምን አለ ነው የሚለው? ቃል አለ ነው የሚለው። ቃሉን እንድናነበው እግዚአብሔር ፈቃዱ ነው። በቃሉ እንድንኖር እግዚአብሔር ፈቃዱ ነው። አሳቡን የተናገረው በቃሉ ላይ ነው። እዚህ ጋር የሚመጡ ሰዎች የሚናገሩት ይህንኑ ነገር ነው። ወይኔ ሆይ በ2014 መጽሐፍ ቅዱስ መከፈት አለበት። በቤታችን መከፈት አለበት። መነበር አለበት። ካላነበርኩ አትሻገርም። ታየዋለህ። መምኞት አይደለም። በሳምንት አንድ ቀን ከሆነ እንጀራ የምትበላው፣ አዎ መጽሐፍ ቅዱስን በሳምንት አንድ ቀን አንብብ። የተወዳደረው መጽሐፍ ቅዱስ ከዕለት እንጀራ ጋር ነው እንጂ በሳምንት አንድ ቀን ከሚሆን ነገር ጋር አይደለም። ስንቶቻችን መጽሐፍ ቅዱስ የህይወታችን መመሪያ ነው የምንለው? እርግጥ መመሪያ ነው። አይደለም መመሪያ አይደለም። መመሪያውንማ የመስሪያ ቤት መመሪያ ጥሰና ታሳይ ታያለህ ምን እንዴት እንደምትሆን። እስቲ የትራፊክ ህግ ጥሰና እንዴት እንደምትሆን ታያለህ። የእግዚአብሔርን ህግ ጥሰን የእግዚአብሔር ቃል ሳይነበብ የእግዚአብሔር ቃል ሳይጠር እንዴት ነው የምንኖረው? በነሲብ ነው? ዳቦ ሰጥ ነው? ሰው ለመፍትሄ መምጣት ያለበት ወደዚህ ቃል ነው። እግዚአብሔርን ወደዚህ በዚህ ዘመን እንደዚህ አይነት ሰዎችን ያስነሳ፣ እንደዚህ አይነት ሰዎች ያደርገን። ጨዋታ ነገሩ ይላል ዳዊት። ጨዋታ ነገሩ ግን ጨዋታውን ሰምቼ እንደምን አይደለም ይላል። እንደ ቃሉ ነው አይደለም። እዚህ ቤተ ክርስቲያን ውስጥ የሚደረገው ነገር እንደ እግዚአብሔር ቃል ነው አይደለም። ይሄ ሰው የሚናገሩ እንደ እግዚአብሔር ቃል ነው አይደለም። አይመረመርም፣ አይታይም። ዝም ብሎ ነው በቃ የሚጋለበው። አደጋ አለው ወገኖች ሆይ፣ አደጋ፣ ትልቅ አደጋ አለው። ይሄ በእጃችን የተሰጠ የእግዚአብሔር ቃል እንዲነበብ ነው። እንድንኖርበት እግዚአብሔር ይፈልጋል። መጽሐፍ ቅዱስ ሲናገር በኢያሱ ምዕራፍ አንድ ላይ ይሄ የህግ መጽሐፍ ምን አይሆን ነው አለው። ይሄ በጥቅስ ጥቅስ እንችለዋለን። ህይወቱን ነው ያቃተን። ጥቅሱንማ በደንብ ነው የምናጠናው፣ እንችለዋለን። ግን ይሄ የህግ መጽሐፍ ምን አይለኝ ከምን አይለኝ ነው የተባለው። ከአኩ የምትናገረው እሱን፣ የምትጫወተው እሱን፣ የምታወራው እሱን፣ ስትተኛ ቅፎ የምትተኛው እሱን ነው እኮ የሚለው። በግድግዳ ጻፈው፣ ለልጆቹ አስተምረው፣ ዘዳግም ላይ እንዲበረል የሚለው ስትሄድ ስትቀመጥ ተጫወተው፣ በቃ ስትወጣ የምታየው እግዚአብሔር ቃል፣ ስትመለስ የምታየው እግዚአብሔርን ቃል እንዲሆን ነው እግዚአብሔር የሚፈልገው። ህይወቱን እንድትመራበት እግዚአብሔር የሰጠ ቃሉ። ስንት ሰው ነው በእግዚአብሔር ቃል የሚመራው? በልምድ እንድንመራቸው አትፈልጉ። በልምድ መመራት አደጋ አለው። የእግዚአብሔር ቃል ህይወታችንን እንዲመራ የተሰጠ ብቸኛ ብቸኛ ነገር የእግዚአብሔር ቃል ነው ወገኖች ሆይ። ታዲያ እግዚአብሔርን ቃል እንዴት ነው? በዚህ ላይ ነገር ላይ አሁን ብዙ አልቆይም። ይሄ አይን ላይ ብቻ ሳይሆን ያለው በቀንና በሌሊት ምን ማለት ነው? በቀንና በሌሊት አስቡ ማለት እንዴት ነው የሚገባን? በቀን በሌሊት ምንም እኮ ጋፕ የለም እኮ፣ ምንም ጋፕ የለም እኮ። ሰው የእግዚአብሔርን ቃል ሲያስብ፣ ሰው የእግዚአብሔርን ቃል ሲያሰላስል፣ ሲሄድ ሲያሰላስል፣ ሲመለስ ሲያሰላስል፣ ሲሰራ ሲያሰላስል፣ እንሰራለን ግን እያሰብን የእግዚአብሔርን ቃል የምናስብ፣ ጨዋታ ሲጫወት እያሰበ፣ ወሬ ሲሰማም እያሰበ ነው እግዚአብሔርን ቃል የሚሰማው። የሚነግረውን ሰው ብቻ አይደለም ይሄ የሚናገረው ሰው እንደ እግዚአብሔር ቃል ነው እያለም እያሰበ ነው የሚሰማው ማለት ነው። ስለዚህ ነው ጌታ ኢየሱስ ክርስቶስ ምን እንደምትሰሙ ተጠበቁ ብሎ መጽሐፍ ቅዱስ ላይ የሚናገረው። እየሱስ ራሱ የተናገረው የምትሰሙትን እንኳን ምን እንደምትሰሙ ተጠበቁ ብሎ እግዚአብሔር ቃል ይናገራል። ወገኖች ወይ አሁን እዚህ ላይ ብዙ አልቆይም፣ ግን አሰላስለው ይላል። ከብቶች ስለ ከብቶች ስንቶቻችሁ እንደምታውቁ አላውቅም። ሲበሉ ከብታይታችሁ እንደሆነ ቶሎ 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 ከብሰው ይበሉና ከዛ ቤት ከገቡ በኋላ ያመነዥጋሉ። አመንዥግ ታውቃላችሁ? የእግዚአብሔር ቃል ይመነዥጋል። እዚህ ቤታችሁ እኔ ከሰበኩ በኋላ ቤታችሁ ገብታችሁ ማመንዥግ መጀመር አለባችሁ። ካላመነዥግ ነው ከባድ ነው ወገኖች ወይ። ወደዛ መጣለው። እንዴት ነው የምናዋህደው ከሰውነታችን ጋር? እንዴት ነው የሚዋሃደው የእግዚአብሔር ቃል ከህይወታችን ጋር? ተለጥፎ አይደለም ወይም እንደ ጥቅስ መፈክር አይደለም። የእግዚአብሔር ቃል መፈክር እኮ አይደለም። ኢየሱስ ወደና ወረ እንደዚህ በማለት ቋይሆንም እኮ ለውጥ አይመጣም። ሰይጣንም ምንም አይንቀሳቀስም። በቤታችን በህይወታችን የሚለወጥ ነገር የለም ወገኖች ሆይ።
ስለዚህ እኔ የምነግራችሁ ቃል መንፈስ ነው ህይወት ነው አለ ጌታ ኢየሱስ በዮሐንስ ወንጌል ምዕራፍ 6 ቁጥር 23 ላይ። አዲሱ መደበኛ ትርጉም ያዘ ሰው አለ እዚህ መሐከል? ካሻ ሰፋ ያስኪ መስለኛል። እዛ ላይ ደግሞ ስለሚገልጸው ነው። እስቲ ኢዮብ ምዕራፍ 23 ቁጥር 22 ላይ ያለውን ክፍል አውጥተን እናነባለን። ኢዮብ ምዕራፍ 23 ቁጥር 12 ደረጀ እንዳለ አላውቅም። እሱ ነገር ምንድነው የሚለው ፓስተር? ያኛውን አንብብልኝ መደበኛ ትርጉሙን። መደበኛ እንትኑን የቀደመውን ትርጉም 23 12
ከከንፈሩ ትእዛዝ አልተመለሱም፣ የአፉን ቃል በልቤ እሰውራለሁ።
እሺ ያቺ ሰፋ ደግሞ ያንተውን አግብልን። ያንተ ዳስ ስለያየሁ ነው። እየው 23 ቁጥር 12 በጣም የሚገርመኝ ቃል ነው። ይሄ ቃል የአንደበቱን ቃል እዚህ ላይ እንዳለ አላውቅም። ቁጥር 12 እንደ ፓስተር ነው አሩገ የአንደበቱን ቃል ከእለት እንጀራዬ አብልጬ ይዣለሁ ነው የሚለው እዛ ላይ። የእለት እንጀራችንን እንዴት እንደምንፈልገው ሁላችን እናውቃለን። ቁርስ አልበላንም ምንም አይደለ፣ ትላንት በልቻለሁ። ምሳ አልበላሁም፣ አይ ትላንትና በልቻለሁ፣ ምንም ችግር የለም። እራትም ምንም ችግር የለም ብለን እናልፋለን። የምታልፉ ከሆነ እግዚአብሔርን ቃል አለፉት። እግዚአብሔር ዛሬ የሚናገረው የዕለት እንጀራችን መጽሐፍ ቅዱስ እንዲሆን እግዚአብሔር የሚገኘው እዛ ነው። እግዚአብሔርን እንዴት እንፈልገው? እግዚአብሔር መፈለግ ካለብህ በቃሉ ፈልገው፣ ቃሉን አንብብ፣ በቃሉ ኑር። ሁለተኛ እንግዲህ እግዚአብሔር የሚገኘው በቃሉ ውስጥ ነው ብለናል። ስለዚህ እግዚአብሔርን መፈለግ ካለብን እግዚአብሔርን ምን ለማግኘት መጽሐፍ ቅዱስን ማንበብ መጀመር አለብን። መጽሐፍ ቅዱስ የምናጠና ግሩፖች በዚህ አመት ባለፈው አመት አንድ ቃል ኪዳን ገብተን ነበር። የት ጋር እንደደረሳችሁ አላውቅም። ቢያንስ አዲስ ኪዳንን አንብበን እንጨርስ በሚል በዚህ ቃል ኪዳን እያነበብን ነው ያለነው። እኔ እያነበብኩ ነው ያለሁት፣ እነሱ የት ጋር እንዳለው አላወቁም። እቤቴም ውስጥ ደግሞ ይህንን ትእዛዝ ወጥቶ ማንበብ ጀምረናል። ኖሃ ነው ከሁላችን ቀድሞ ያለው። እሱ በሁሉ እሱ ሄዷል። በሁለት በሶስት እጥፍ ሄዶናል፣ እኛን በልጦናል። ታነባላችሁ ወገኖች ሆይ፣ ቤት ውስጥ ይነበባል መጽሐፍ ቅዱስ። ይሄ ነው እግዚአብሔርን መፈለግ። የምትፈልጉ እግዚአብሔርን ፈልጋለሁ የምትሉ ከሆነ አንብቡት። አንድ ቦታ ላይ ሄድኩ ሰው ልጎበኝ እና ከዛ በኋላ ክርስቲያኖች ናቸው፣ እስቲ መጽሐፍ ቅዱስ ስጡኝና ላንብብ አልኳቸው። ክርስቲያኖች ናቸው፣ ቤተ ክርስቲያን ይመላለሳሉ፣ እንደውም ኳየር ነች አንደኛዋ። ሲያዬ መጽሐፍ ቅዱስ ካለ ስጡኝ ስላቸው ጉድ ጉድ ማለት ጀመሩ። ረጅም ሰዓት ቆዩ። መጽሐፍ ቅዱስ ይህን ያህል ሩቅ ነው እንዲህ ብዬ ማሰብ ጀመርኩ። ይህን አልተናገርኩም። ከዛ በኋላ በሩ ክፍት ስለነበረ ልጅቷ አቋርጣ ወደ ውጭ ስትወጣ አየኋት፣ ከአጥር ውጭ። ግራ ገባኝ። አሁንም ዝም ብዬ መጠበቅ ጀመርኩ። እኔ መጽሐፍ ቅዱስ እስኪመጣልኝ እጠብቃለሁ። መጽሐፍ ቅዱስ ማንም ቤት ሲሄድ ይዤ አልሄድም። ክርስቲያን ቤት ከሆነ እዛ አለ መጽሐፍ ቅዱስ ብዬ ነው የማስበው እኔ። ከዛ በኋላ ልጅቷ አቋርጣ መጽሐፍ ቅዱስን ይዛ ስትገባ እኔ ፊት ለፊት ስለተቀመጥኩ አሁን መጽሐፍ ቅዱስን ይዛ ስትገባየው ከመንደር ተለምኖ በዛ ነው ህይወታችን የምንመራው። አንዳንዶቻችን እስቲ መጽሐፍ ቅዱስ አምጣ ሲባል መጽሐፍ ቅዱስን ሄደን ገና አገላብጠን ፈልገን ነው የምናገኘው። አንዳንድ ጊዜ ብለን ነው ይዘን የምንመጣው። የዕለት እንጀራ አይደለም ማለት ነው መጽሐፍ ቅዱስ የዕለት እንጀራ እንዲሆን እግዚአብሔር ይርዳን። ስለዚህ እግዚአብሔርን የምንፈልገው በዚህ ዓመት መጽሐፍ ቅዱስን በማንበብ መጽሐፍ ቅዱስን ቃል በማንበብ በመረዳት ደግሞ ሊሆን ይገባል። ሁለተኛ እግዚአብሔርን የምንፈልገው ቃል እንዴት ነው የምንፈልገው? ሁለተኛ የምንፈልገው በጸሎት ነው። እዚህም ላይ ብዙ አልቆይም፣ ግን ስለ ጸሎት ብዙዎቻችን እናውቃለን። እንደውም አንድ ሰው እንደዚህ ብሎት ሲናገር ሰማው፣ ምስክርነት ነው። ራይ ነው የሚያየው ያለ ከኢትዮጵያ የጸሎት እንትኒ ወደ እግዚአብሔር የሚመጣውን ጸሎት አያለሁ አለ። በቃ ዓለም ሁሉ ወደ እግዚአብሔር የሚጸልይን ጸሎት ከኢትዮጵያ የሚጸልየው ጸሎት በጣም ብዙ ነው አለ። ብዙ እንደ ጎርፍ ነው አለ። ከኢትዮጵያ የሚጸልየው ጸሎት ወደዛ የሚገባው ግን የሚመለስ ደግሞ የለም አለ። ብዙ ልምድ ስለሆነ አይደለም ጸሎት የምንጸልየው፣ በልማድ በወግ ስርዓት ስለሆነ አይደለም ጸሎት መጸለይ ያለበት። ጸሎት ገብቶ ለሚጸልይ የሚገባው ትልቅ ስራ ነው። ለጸሎት ደካማ ከሆንን ለመንፈሳዊ ስራ ሁሉ ደካማ ነን ማለት ነው። ዛሬ ጸሎት ተረስቷል ጨርሶ። መንበርከክ የማያውቃቸው ብዙ ክርስቲያኖች አሉ። ክርስቲያን የሆኑ ክርስቲያን ተብለው የሚጠሩ ወገኔ፣ ወይ በውይይት በንግግር መፍታት ይቻል ይሆናል፣ ግን እንደ ጸሎት የሚፈታ ነገር የለም። የእግዚአብሔር ሰዎችን ልምድ ስናይ፣ መጽሐፍ ቅዱስን ስናነብ፣ ብዙ ሰዎች ሲቸገሩ፣ ነገስታቶች ሲቸገሩ፣ የእግዚአብሔር ሰዎች ሲቸገሩ በእግዚአብሔር ፊት ይደፉ ነበረ፣ ይጮሁ ነበረ፣ ያለቅሱ ነበረ፣ እግዚአብሔር ሆይ ይሉ ነበረ፣ እግዚአብሔርን ይጠሩት ነበረ፣ እግዚአብሔርም እንሆኝ ይላቸው ነበረ። ወገኖች ሆይ ወደ እግዚአብሔር መጮህ አለብን። ዛሬ ጩህ፣ ስለ ጩኸት ነው የምናገረው። ጩህ ነው የሚለው የሰራዊት ጌታ እግዚአብሔር። ጌታ ኢየሱስ ክርስቶስ ሲያስተምር በትምህርቱ ላይ ዋና ትኩረት የሰጠበት ነገር አንዱ ጸሎት ነው። ተግታችሁ ጸልዩ፣ ተነስታችሁ ጸልዩ፣ ሳታቋርጡ ጸልዩ፣ ወደ ፈተና እንዳትገቡ ጸልዩ የሚሉ ቃሎች አሉ። እነዚህ ሁሉ አውጥቶ አሁን ለማስተማር አይደለም። መጸለይ ግን የክርስቲያን ልማድ ነው፣ ወግ ነው። ሰው መጸለያለ ቤተክርስቲያን ቅዱስ ይፈጠር ይጸለያል። ለንግግርና ለውይይት ከመሄድ በፊት ይጸለያል። ይንበረከካል። ሰው በእግዚአብሔር ፊት መንበርከክ አለበት። ሰው ተንበርከካችሁ ታውቃላችሁ? ስለ ልጆቻችሁ፣ ስለ ሀገራችሁ፣ ስለ ህዝባችሁ፣ ስለ ራሳችሁ ጉዳይ በእግዚአብሔር ፊት መጸለይ ዋና ነገር ነው። ወገኖች ሆይ እግዚአብሔር እንዴት ልትፈልገው? በጸሎት እንፈልግማ። እንጸልይ፣ እንጮህ ወደ እግዚአብሔር። መጽሐፍ ቅዱስ ብዙ ሰዎች ወደ እግዚአብሔር እንደጮሁ ይናገራል። የማይጸልይ ክርስቲያን ለክርስቲያን ለፈተና የተጋለጠ ነው። በብዙ ፈተና ውስጥ ይገባል። ምክንያቱም መጽሐፍ ቅዱስ ወደ ፈተና እንዳትገቡ ትጉና ጸልዩ ነው ያለው። ስለዚህ እግዚአብሔርን የምንፈልገው በጸሎት ነው። እግዚአብሔር ወደ እርሱ እንድንጮህ ይፈልጋል። በጸሎት ወደ እርሱ እንድንቀርብ ይፈልጋል። ቅዱስ ሁሉ በምቹ ጊዜ የአንተን ፊት ይፈልጋል ይላል። ወደ አንተ ይለምናል ይላል። ወገኖቼ ዛሬ የተመቸን ነው። የተመቸ ጊዜ አለ፣ የተመቸ ሰዓት አለ። ለጸሎት የምታጣው ጊዜ ካለህ እንግዲህ ለመብላትም ጊዜ የለህም ማለት ነው። ለመብላት ጊዜ ካለህ ለመጸለይም ደግሞ ጊዜ አለህ። አንድ እግዚአብሔር ሰው ሲናገር ነበረ። ለምግብ ቀርቦ ረጅም ጸሎት አደረገው አለ። ለምንድን ነው የምጸለየው? ይህ ሰው የሚሆነው ነው የሚጸለየው ብዬ አልኩ። ጸሎት የሚጸለየው እዛ ጊዜ ብቻ ነው አለኝ አለ እግዚአብሔር። ለምግብ ሲቀርብ ብቻ ነው የሚጸልየው። ይሄ ሰውዬ የሚጸልየው ለምግብ ሲቀርብ ነው አለኝ አለ እግዚአብሔር። በእውነት ነው፣ ምስክርነቱ ነው የሰማሁት። እኔ በቃ እንደዚህ ነው ጸሎት ህይወቱን የሚመራው፣ በዚህ መልክ ነው። ጌታ ኢየሱስ ክርስቶስ በመጽሐፍ ቅዱስ ውስጥ በጣም የሚገርመኝ ነገር ከተመዘገቡት ጸሎቶች አንድ የተመዘገበ ጸሎት አለ። ስንት ሰዓት ነው መጸለይ አስፈላጊነቱ? መጽሐፍ ቅዱስ ላይ ስንት ሰዓት ነው ሰዎች ጸለዩ የሚለው? ትንሹ ሰዓት የተመሰሐ ጌታ ኢየሱስ ክርስቶስ ተመልሶ ለደቀ መዛሙርቱ ሲመጣ ተኝተው አገኛቸው። ከዛ ምን አላቸው? ምንድን የስንት ሰዓት ነው ያለው? ለአንድ ሰዓት እንኳን ለአንድ ሰዓት እንኳን መጸለይ አቃታችሁ ብሎ ነው የተናገረው። ይህን ያለው ኢየሱስ ራሱ ነው። በችግር ውስጥ ያለን ሰዎች፣ በመከራ ውስጥ ያለን ሰዎች፣ ችግር ከፊታችን ያለ ሰዎች፣ ችግሩ አላነቃንቅ ያለን ሰዎች፣ ተራራ የሆነብን ሰዎች ስንት ሰዓት ትጸልያለህ? እንግዲህ የእግዚአብሔርን ቪክትሪ የእግዚአብሔርን ድል የእግዚአብሔርን ታላቅነት ማየት ከፈለግ መጸለይ አለብህ። መጸለይ ክርስቲያን በጣም የተጠራቀመበት ዘመን እንደዚህ አይነት ዘመን ያለ አይመስለኝም። እኔ እግዚአብሔር ይርዳን። ስንቶቻችሁ ጾም ጸሎት? ፈቃድ እኮ ይወሰዳል እኮ ከመስሪያ ቤት እኮ ቫኬሽን ይሞላል። ለምን ለመጸለይ
መንገድ ለመሄድ ብቻ አይደለም የሚሞላው ወደ ፈለክበት ወራ እራስን ምኞት ለማምላክ ፈቃድ ትሞላለህ ወደ ፈለክበት ወራ ትሄዳለህ እግዚአብሔርን ስራ ለመስራት እኮ ፈቃድ ይጠየቃል ለመጸለይ ይጠየቃል እኮ ይሄ ገብቶናል ወይ ካልገባን ዳንጀረስ አይደገኛ መንገድ ላይ አለን አንድ ቀን ንቅንቅ ማንልበት ቦታ ላይ እንደርሳለን የማንነቀንቅ ነገር ከፊታችሁ ስላለ ነው ወገኖች ወይ እግዚአብሔር የእግዚአብሔር መልእክት ነው እኔ ፈልገው የምናገረው ነገር አይመስላችሁ እናንተን ለማሞቅ ለማስደሰት አይደለም ወይም ደግሞ እንድታዝኑ ፈልገም አይደለም የነ እግዚአብሔር ሲናገር ደግሞ መስማት ጥሩ ነው ክፋት የለውም ወገኖች ወይ እግዚአብሔር ስሙ አንዱ ጸሎትን የምትሰማ ነው ምክንያቱም ስጋ ሁሉ ጸሎትን ወደምትሰማ ወዳንተ ይመጣል ይላል መዝሙር 65:2 ኤርሚያስ ምዕራፍ 33 ቁጥር 3 ይሄን ጥቅስ በሁላችሁም በቃላችሁ የምትችሉት ነው ይመስለኝ ብዙዎቹ ክርስቲያኖች ይሄን ይችላሉ ምንድነው የሚለው ለኤርሚያስ እግዚአብሔር ምን አለው ምን አደረጋለው ጮህ በቃ ጮህ የእግዚአብሔርን ጽ ጮህ ጮህ ነው ምን እግዚአብሔር ዛሬ መልእክቱ ይሄ ነው ጮህ 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 በቃ ጮህ ወደማ ወደ እግዚአብሔር ጮህ ብርቱ ጩኸት ኃይለኛ ጩኸት ትግል ያለበት ጩኸት መጽሐፍ ቅዱስ ጸልዩ ብቻ አይደለም የሚለው አጥብቃችሁ ጸልዩ ይላል መጽሐፍ ቅዱስ ትኩረት ያለው ጸሎት አቴንሽን ያለው ጸሎት ለኮፍ ለማድረግ አይደለም ለመንካት አይደለም ጸሎትን ለመድረስ ጸሎት አደረስኩ ለማለት አይደለም ቤተክርስቲያን የምትሰጠው የጸሎት መጽሐፍ የላትም ጸሎት የሚጸለይ ነው የሚጸለይ መጸለይ መጀመር አለብን ወገኖች ሆይ ወደ እኔ ጩህ ነው የሚለው ጩህ በቃ ኢሳይያስ ምዕራፍ 40 ቁጥር 6 ላይ ጩህ አሁን ጩህ ይህ ችግረኛ ጩህ እስራኤል ችግሮች ገጥማቸው ጩህ ጩኸታቸው ወደ እኔ ወጣ ጩኸታቸው ደረሰ ዙፋኔን አነቃነቀው ይላል እግዚአብሔር እኔ ማውቀው እግዚአብሔር በሁለት ነገር ሲነቃነቅ እግዚአብሔር መጽሐፍ ቅዱስ ላይ ይቻላል አንደኛው የሰው ጩኸት እግዚአብሔርን ከለበት ቦታ ላይ ከዙፋኑ ላይ ከዙፋኑ ላይ ያነቃንቀዋል ጩኸት ነው የሚያነቃንቀው እግዚአብሔር ሰው ሲጮህ ተበደለ ሰው ሲጮህ አሕዛብ እንኳን ይሆን ሲጮህ እግዚአብሔር ጩኸቱን ይሰማል እንባ ሰው ይሰማ እንደ እግዚአብሔር ያለው ነገር የለም ሰው እንባን ያያል እግዚአብሔር ደግሞ እንባን ደግሞ ያነባዋል ጸሎት ነው ለእግዚአብሔር መልእክት ነው ለእግዚአብሔር ያ እግዚአብሔርን ካለበት ቦታ ላይ ከነበረበት ቦታ ላይ ከዙፋኑ ላይ እግዚአብሔር እንዲነሳ ያደርጋል ወገኔ ወይ ትጮሃለህ ወይ ካልጮህ አናልፈውም ዘመኑ እግዚአብሔር ይርዳል ለጮህ በቃ ጮህ ነው እግዚአብሔር መልእክቱ ዛሬ ጮህ ነው ትጮሃለሽ ወደ ሰው አይደለም አንድ ጊዜ ኢትዮጵያ ውስጥ እኛ ጋር አብሮ የሚሰራ ሰው አንድ ቀን ሁላችንም ደሞዝ ለመቀበል ቆመን የለህም ደሞዝ ተባለ እንዴት የለህም ለምን አላውቅም አለካሽ አላውቅም እኔ ማውቀው ነገር የለም አለ ሄደ አላፊውን ጠየቀው እኔ ማውቀው ነገር የለም እንዴት ምንም የለም ነው ክፍለ ሀገር ሄደ ክፍለ ሀገር ሄዶ ክፍለ ሀገር ሲጠይቅ ከቢሮ ላይ ተዘርዘህ አለ ተነቀለህ አላሉት ከገጠር ነው እንግዲህ ሰውዬው ገጠር ነው የሚኖረው ይሄ ነገር ምንድነው ብሎ እንደገና ደግሞ ወደ አዲስ አበባ ሄደ እውነተኛ ሆነ ታሪክ ነው የምነግራችሁ 3 ወር ግብርና ጽፈት ቤት ውስጥ እኔም ጉዳይ ላስፈጽም እዛ ሄጀ እሱ 3ኛ ወር ሆነው አለኝ 2 ሰዓት ነው ሲገባ 2 ሰዓት እሱ እዛ በር ላይ ቁጭ ብሏል 6 ሰዓት ለምሳ ሲወጡ እሱ ቁጭ ብሏል ሲመለሱ ከዛ ከምሳ እሱ እዛው ቁጭ ብሏል ቢሮ ተዘክቶ ሲሄድ እዛው ቁጭ ብሏል መጨረሻ ላይ ታለ ይጣፋ ተባለ በቃ መከረ ሶስት ወር የሚበላው ነገር የለው የት እንደሚያድር ታውቃላችሁ ቤተክርስቲያን ኦርቶዶክስ ቤተክርስቲያን ሄዶ ነው የሚያድረው የሚበላው የለው የሚጠጣው የለው ምን ሆነ ነው ይሄን ልጅ ምንም በጉዳይ ሄጀ እሱም በጉዳይ ሄዶ እዛ ላገኘው ምን ሆነ ነው እንደ ሶስት ወር ነው የሚሰማኝ አጣው ምን እንደሚሻል አላውቅም ማን ይስማኝ አለ መጨረሻ ላይ አንድ ደብዳቤ ጻፈ ደብዳቤ ጻፈና ደብዳቤ መጨረሻ ላይ ግልባጭ ለሰራዊት ከካለ እግዚአብሔር ብሎ ጻፈ እና አስገባ ለእግዚአብሔር ግልባጭ እውነተኛ ሆነ ነገር ነው ነግራት በኋላ ወደ ሚኒስተሩ አስጠራው ይሄንን ደብዳቤ ሳይ አስጠራው ምንድነው ያለ
ሶስት ወሬ ነው ቤተሰቤ በዛ በረሃብ ያልቃል ልጆቼ በረሃብ ያልቃሉ እኔ በዚህ በረሃብ አልቃለሁ ደጀ ሰላም አድራለሁ መበላው ነገር የለኝም ልብሴ ያለቀ መረረኝ ራሴንም ለማጥፋት ፈለኩ ጩኸቴን የሚሰማኝ አጣኋል ስለዚህ ጩኸቴን መስማት እንዲህ እናንተ ስላላችሁ እግዚአብሔር መቼም የድሃ አምላክ የድሃ አደግ አባት የተባለው እግዚአብሔር ሰምቶ ሊመልስልኝ ይችላል ብዬ እንደገና ግልባጭ ለሱ ብዬ ጻፍቶ ረገበት ስለተቸገርኩ አለ እዛን ቀን ተፈረደለት ወገኖቼ ወይ ከሰው ዘንድ መፍትሄ ልናጣን ይችላለን የኛን ችግር የሚፈታ ሕያው የሆነ የዘላለም ዙፋኑ ላይ የተቀመጠ ነገርን ሁሉ አዲስ ማድረግ የሚችል ስሙ የሰራዊት ጌታ እግዚአብሔር የተባለ አለ በሰማይ ወገኔ ወይ ወደ እሱ እንድትጮህ እግዚአብሔር ይፈልጋል ተቸግረሃል አዎ ተቸግረሃል ግን ወደ እሱ ጮህ እግዚአብሔር ሕዝብ ተኝቷል ከችግሩ ጋር በጣም አይገርም ችግሩን አቅፎ ይተኛል ችግሩን አቅፎ ስለተኛ እኮ ለችግር መፍትሄ አይደለም ለችግር መፍትሄን የሚሰጥ የድሃ አደግ አባት ጸሎትን የሚሰማ የሰራዊት ጌታ እግዚአብሔር የተባለ በሰማይ ዙፋኑ ላይ የተቀመጠው እግዚአብሔር አለ ወገኖች ወይ ወደ እርሱ ልንጮህ ይገባናል ጫና ሲበዛባቸው መከራ ሲበዛባቸው ችግር ሲበዛባቸው የእስራኤል ልጆች ጮሁ ይላል እግዚአብሔርም ጩኸታቸውን ሰማ ይላል ብዙ ቃሎችን አውጥቶ ማንበብ ይቻላል ወገኖች ሆይ ግን ወገኔ ሆይ ትጮሃለህ ሆይ የችግረኛ ጮኸ እግዚአብሔርም ሰማው ነው የሚለው እኛ እኮ አሁን መጀመሪያ የሚታየን እኮ ኢንሹራንስ ያለው ሰው መቼስ ታመም ካደል የመጀመሪያው ምንም የመጀመሪያው ጥያቄ ያለ ምንም ጥያቄ ቀጥታም ይታየን ሐኪም ቤት ነው አይደለም እግዚአብሔር የት ጋር ነው ያለው ታዲያ አንድ ቀን የእስራኤል ንጉስ የሆነ ሰው ሰዎች ላከ ወደ ጠንቋይ ሲልክ ወደ መናፍስት ጠሪ ሲልክ መልእክተኞቹ ይሄዱ መንገድ ላይ ያለ አንድ ሰው ከተራራ ላይ አቋርጦ በመሃል እዛ ተራራ ላይ ቁጭ ብሎ እግዚአብሔር አንድ ነገር ተናገረው እስራኤል ንጉስ ማረገውን ታያለህ አለው ወደኔ ከመጮህ ይልቅ ወዴት ሄዳለ ወደዛ ይሄደ ነው ስለዚህ እነኛን ሰዎች መልእክተኞች አገኛቸው ብሎ እግዚአብሔር ላከው እግዚአብሔር ነው የነገረው ዛሬ ወዴት ነው እየሄዳችኋላችሁት? ወዴት ነው እየሄድክ ያለኸው? መፍትሄ ተቸግረሃል? አዎ። ወዴት ነው ግን እየሄድክ ያለኸው? ወደ እግዚአብሔር ነው እየሄድክ ያለኸው? ወገኔ ወይ እግዚአብሔር ይጠይቃል። አቋረጠና መጣና ጥያቄ ጠየቃቸው። በእስራኤል አምላክ ስለሌለ ነው ወይ ብሎ ነው የጠየቀው ጥያቄው። በእስራኤል አምላክ የለም አምላክ ስለጠፋ ነው ወይ ወደ መናፍስት ጠሪዛ የምትልከው ይላል የሰራዊት ጌታ እግዚአብሔር ይሄንን ከልሱና ሂዱና ወደዛ ደለምትሩት ወደ ላካችሁ ተመለሱና ንገሩት አለ ሂዱና ተመለስ ሂዱና ንገረው አለ ሂድ ንገረው ለላከ እንደዚህ በለው በእስራኤል አምላክ የለም ወይ ወገኔ ወይ እግዚአብሔር ስለሌለ ነው የተንከራተትክ ያለው የተራብክ እየተጠማ ያለው እመጣለሁ አለ እግዚአብሔር ወገኔዎች ወይ ወደ እግዚአብሔር እንድንጮህ እግዚአብሔር ይፈልጋል ጮህ ሁለተኛው እግዚአብሔር የሚፈልገው በጮህት ነው እንድንጮህ እግዚአብሔር ሐሳብ ነው እግዚአብሔር ፈቃድ ነው በ2014 ህይወታችን መለወጥ አለበት ወስኑ ኑሯችን መለወጥ አለበት ትዳራችን መለወጥ አለበት ልጆቻችን መለወጥ አለባቸው ምድራችን መለወጥ አለበት ይሄን ስፍራ በእግዚአብሔር ሰዓት መለወጥ አለበት በእግዚአብሔር ክብር መለወጥ አለበት እግዚአብሔር አንድ ነገር ማድረግ አለበት እንዴት ያቆይ ማሰው እግዚአብሔር በዚህ አመት አንድ ነገር ማድረግ አለበት ስለዚህ እግዚአብሔር አስቀድሞ ቃሉን ነው የተላከው እንዲለወጥ ደግሞ ሽማግሌዎች አይደለም መጸለይ ያለባቸው ዲያቆናት ወይም ደግሞ መዘምራን ሁላችንም በእግዚአብሔር ፊት እግዚአብሔር ሆይ እንፈልጋለን እግዚአብሔር ሆይ ትፈልጋለህ ለምንለው እግዚአብሔር ይፈልጋል ወገኖቼ ወይ ሁለተኛው እግዚአብሔር የምንፈልገው በጸሎት ነው ግን አሁን ወደ ሶስተኛው አልፈና እዚህ ላይ ነው ትንሽ መረራ አድርጌ መናገር እንፈልገው እሺ ነገርከን እግዚአብሔርን እንፈልጉታልከን
አልፎ ሳመት ሁለተኛ ዛሬ ደግሞ እግዚአብሔርን በቃሉ ተፈልጉታላችሁ አልከን ሁለተኛ ደግሞ እግዚአብሔርን በጸሎት ተፈልጉታላችሁ አልከን ግን ጸሎት ሁሉ ይመለሳል እግዚአብሔርን የፈለገ ሁሉ ያገኛል ይሄ ደግሞ ትልቅ ጥያቄ ነው ቅድም ነገርኳችሁ ብዙ ጸሎት ነው አለ የሚገባው እኔ አሁን አንዳንድ ነጮቹ እነሱ የሚጸልዩት ጸሎት አጭር ነው ግን ጸሎት ወዲያው ዱብ ይላል ዱብ አላያችሁ ለምን ምን ነው እኛ ረጅም ሰዓት ነው ምን ይሆን ነው ግን ለውጥ የለም እንደውም በተለይ ይመጣል ብዙ ነገር እየሆነ ነው ያለው ጭራሽ ኮምፕሊኬትድ እየሆነ እየተወሳሰበ ነው ምን ለምን ጉዳዩ እዚህ ጋር አሁን እዚህ ጋር ነው እኔ መናገር የምፈልገው ዲፍረንስ ማምጣት አለብን ጸሎት እንደማንኛውም ሰው ጌታ ኢየሱስ ክርስቶስ ጎን የሚጸልዩት ሰዎች ነው የጠፋው እኔ ማለት ድግም ታድግ አትድገም ነው ያለው ጌታ እንደ አይሁድ እንደ ፈሪሳዊ አትጸልይ አይደለም እንዳለው ጸሎት እንደዛ አይደለም የሚጸልየው ታዲያ መጽሐፍ ቅዱስ ላይ ብዙ ጊዜ ስለ ጸሎት የሚናገር ነገር አለ በምድር ላይ በቃሉን እንችለዋለን መጽሐፍ ቅዱስ እስቲ ማቴዎስ ወንጌል ምዕራፍ 18 ቁጥር 19 እምሮጣው ሰዓቱን ከበር ለማድረግ ነው ሶሪ ምን ያህል እንደሄድኩ አላውቅም ምዕራፍ 18 ቁጥር 19 ከእናንተ ሁለቱ በምድር ላይ በማናቸውም በሚለምኑት ነገር ሁሉ ቢስማሙ በሰማያት ያለው ከአባቴ ዘንድ ይደረግላቸዋል ይላል ደረጃ ቶሎ ምታወጣለም ይመስለኛል እዚህ ጋር አስምሩበት በማናቸው የሚለውን አስምሩበት ነገር ሁሉ የሚለውን አስምሩበት ይደረግላችኋል የሚለውን አስምሩበት በሚለምኑት በማናቸው ነገር በቤተኞቹ በማናቸው በሚለምኑት ምን በሚለምኑ ነገር ሁሉ ምን ይሆናል ይደረጋል ማቴዎስ ወንጌል ምዕራፍ 21 ቁጥር 22 አመናችሁ በጸሎት የምትጠይቁትን ሁሉ ምን ታረጋላችሁ ተቀበላላችሁ አንደኛ ዮሐንስ ምዕራፍ 5 ቁጥር 11 እና 12 በርሱ ዘንድ ያለን ድፍረት ይህ ነው እንደ ፈቃዱ አንዳች ብንለምን ምን ያረጋናል ይሰማናል ታዲያ ጸሎት ለምን ይተገባ ጸሎቱን ሁሉ እየተቀበልን ነው ጸሎት ለማድ አይደለም ስርዓትም አይደለም ወገኖች ሆይ አዎ እግዚአብሔር በስርዓት ነው አዎ እግዚአብሔር ህዝብ ወግ ነው ግን ታዲያ ምን ለምንሆነ ሁሉ ለምን ደው ማንቀበለው ለምን ደነው ጸሎታችንም ይዘገየው ለምን ደነው አሁን እዚህ ጋር መናገር የሚፈልገው ዲፍረንስ ያመጣል ወገኖች ሆይ ጸሎታችን ዲፍረንስ ያመጣል ጸሎታችን ላይ ምን የሚል ቃል መጨመር አለበት እዚህ ጋር ደጋግሜ አንዳንድ ነገሮችን እናገራለሁ ካላመንክ የምትጸልየው ጸሎት ሁሉ ከንቱ ነው ከመጸለይህ በፊት ማመን አለብህ እምነት የሚባል ነገር አለ ማመንን እግዚአብሔር ከህዝቡ ያጣበት ነገር ለምንድን ነው ወደዛ የምትሄደው የሚጸልዩ ሰዎች ሁሉ አያምኑ ዛምኑ ነው የሚጸልዩት ልማድ ስለሆነ ነው የሚጸልዩት ህግ ስለሆነ ነው የሚጸልዩት መጸለይ ስላለባቸው ነው የሚጸልዩት እንጂ አምነው አይደለም የሚጸልዩት እግዚአብሔር ይሰማል ብለው አይደለም የሚጸልዩት ስለዚህ እግዚአብሔር በሕይወታቸው ውስጥ ምንም ነገር አያደርግም ለምን አያምኑትማ ቃሉን የምታነቡ ተነግራል ቃሉን እኮ የምታነበው የምታምነው ነው እኮ ምክንያቱም እምነት ከምንድን ነው ከመስማት ነው መስማት ደግሞ በምንድን ነው ከእግዚአብሔር ቃል ነው ወገኔ ሆይ እንድናምነው እግዚአብሔር ይፈልጋል ከምንም በላይ አጠንክሬ እናገራለሁ ካላመንክ አትጸልይ ካላመንክ አታምን መጽሐፍ ቅዱስን ስለማታምነው አታምነው ምክንያቱም ካላመንከው ለምንድን ነው የምታነበው ለምንድን ነው እግዚአብሔርን ካላመንከው የምትመላለሰው እግዚአብሔር በሕይወታችን ውስጥ ዲፍረንስ በዚህ አመት ማምጣት አለበት የሚያምኑ ሰዎች ይሻገራሉ የማያምኑ ሰዎች ደግሞ ይቀራሉ አንድ ሰው አንድ ምስክርነት ነገረኝ ከገጠር ነው የሚመጣ ፕሮግራም የሚካፈለው ኢትዮጵያ ውስጥ አለ ከገጠር ይመጣል ይካፈልና ይሄዳል በማዕከል አንድ ወንዝ አለ ትልቅ ወንዝ እሱ እየተካፈለ ይሄዳል ሁልጊዜ ሲሄድ ወንዙ ጋር ሲደርስ ወንዙ ይሞላል መሻገር የለም ድልድይ የለው የሰራዊት ጌታ እግዚአብሔር ሆይ እንዲህ እንደ ቃልህ እንግዲህ ይሄን ረግጬ ያሄዳለሁ ብሎ በውሃው ላይ እየተራመደ ይሄዳል ያለዋል። ሁልጊዜ ሲመጣ ለካ በውሃው ላይ እየሄደ እየተመላለሰ የሚመጣው ለካ ፕሮግራም ማንም ሰው አያውቅም ይሄዳል ለመምድ። አንድ ቀን እግዚአብሔር ልቡን ነካውና ኮንፈረንስሱ ደግሞ ቤቴን ብሎ ህዝቡን ጋበዘ አለ ወደ ቤቱ። ከዛ ሰው ሁሉ በቃ እንሄዳለን ብሎ ሄደ። አያውቅም ጉዳዩን፣ አያውቅም ሰውየው የት እንደሚኖር ቤቱን አያውቁትም፣ አይጎበኙም፣ አይሄዱም፣ አይጠይቁም። ግን አንድ ቀን ንስቲ ቤቴን አለና ጋበዛቸው። ከዛ ሁሉም ተከታትሎ መጣ። ሲመጡ ወንዙ ጋር ደረሱ። እሱ እንደለመደው ወንዙን ተሻገረ። በውሃው ላይ ሄደ፣ ተሻገረ አለ ሄደ። እያዩት በአይናቸው እንደዚህ እያዩት ተሻግሮ ሄደ። ሁሉ እዛ ቀረ። ግራ ገባው። መጽሐፍ ቅዱስ እኮ የተጻፈ የታሪክ መጽሐፍ እኮ አይደለም። እኛን ደስ ለማሰኘት ስሜታችንን ለማሞቅ የተጻፈ መጽሐፍ አይደለም። የእግዚአብሔር ሕያው ቃል ነው። መሻገር አቃታቸው። ሁሉም እዛ ቀሩ። ምን ነካችሁ? ግራ ስለገባው ተመልሶ እየተራመደ በውሃው ላይ አሁንም መጣ። እነሱ አሁን እዚህ ናቸው። ቤት እየሰራችሁ ነው። አትሄዱ ወይ? እንዲህ ውሃው እንዴት እንሻገር? እናንተ ናችሁ እኮ የነገራችሁ እግዚአብሔር ታምር ያደርጋል ብላችሁ። እናንተ ናችሁ እኮ እየሰከራችሁ ልኝ ምን እንሂድ አላችሁ። ግን መሻገር አልቻሉም። ወገኖች ሆይ እምነት ይጠይቃል። የእግዚአብሔር ሕዝብ ሆይ ታምናለህ ወይ? በቃሉ ታምናለህ ወይ? በመንፈሱ ታምናለህ ወይ? እግዚአብሔር እንድናምነው ይፈልጋል። ወገኖች ሆይ በሕይወታችን ውስጥ አስደናቂ ነገር የሚያደርገው እግዚአብሔር በእምነታችን ምክንያት ነው። እምነት ያለ እምነት እግዚአብሔርን ቅድም ስለ እግዚአብሔር ደስ ማሰኘት እየተናገረ እግዚአብሔርን ያለ እምነት ደስ ማሰኘት ከተሆኑ አትሞክሩ። አይቻልም ነው የሚለው። አይቻልም፣ በቃ አይቻልም። እግዚአብሔርን ደስ ማሰኘት ነው የፈለገው፣ እመነው። ሁለት ሴቶች እኛ አካባቢ ደግሞ ሄዱ። ሲሄዱ ገጠር ውሻ አለ። ገጠር ውስጥ ታውቃላችሁ፣ ውሻ መጣባቸው። ውሻ ሲመጣ አንዷ ቆመችና በኢየሱስ ክርስቶስ ምን ያለ መገሰጽ ጀመረች። እዛው ቆማ ሳትነቀነቅ ያቺኛዋ ደግሞ በኢየሱስም እያለች መሮጥ ጀመረች። እነሷን ትተው የቆመችውን ትተው ያቺን አሳደው ነቀሷት። መጽናት አለብን ወገኖች ወይ? ላምነው ነገር መቆም አለብን። ይህ ቆም እግዚአብሔር ጠርቶናል። እግዚአብሔር ጳውሎስን በነገስታትና በገዦች ፊት ትቆማለህ አለው። አቆመሃለሁ እኔ ከኔ ጋር ትቆማለህ አለው። ወገኖቼ ሆይ እኔ አሁን ብዙ ነገር መናገር እችላለሁ፣ ግን ካላመንን እንዲሁ ጊዜያችንን አንግደል። ዘመናችን እንዲሁ ያልቃል። የእግዚአብሔርን ፊት ልናየው እግዚአብሔርም ወደ አዘጋጀልን ክብር ልንገባ አንችልም። ብታምኝስ የእግዚአብሔርን ክብር እንድታይ አልነገርኩሽም ወይ አላት። ምን እንደሚጠይቀው እምነት ነው የሚጠይቀው። እግዚአብሔር የእምነት አይኖቻችንን ይክፈትልን። የነገስታትን ቤት ትተው እኮ የሄዱት እኮ ስላመኑ ነው። ስላመኑ ማን ነው ዛሬ ከምቾት ቦታ ላይ የሚወጣው? እዚህ ያሉ ሰዎች ከዚህ ጎልጎፋ ይሄዳሉ። ጎልጎፋ ቤት ነቅለው ትዳራቸውን ጥቅለው፣ እኛ ደግሞ ከዛ እግዚአብሔር ባረከን የምንለው ጸሎታችን ርዕስ ሁሉ አሜሪካን አስገባ ነው አይደል እንዴ? ሁላችን እንዴት ብለን እንደመጣን እኛ እግዚአብሔርና እኛ እናውቃለን። ስንቱን ነገር ቀላምደን እንደመጣን ስለዛ ንስሐ ዛሬ እንድትገቡ የቀላመዳችሁ ሰዎች፣ አይ እኔ እውነቴ ነው፣ ከልቤ ነው የምናገረው። እግዚአብሔር ፌክ የሆነ ነገር አይወድም፣ አያውቅም። ስትሬት ፎርወርድ እግዚአብሔር ጋር እንድንገናኝ እግዚአብሔር ይፈልጋል። ህዝቡን እግዚአብሔር ዛሬ የሚጠይቀው ታምንብኛለህ? አንድ አመጡ፣ እውር ነው ምንድን ነው አመጡና፣ ድምፃማዊ ናቸው፣ ይህን ላደርግ ይችላል እንደሚችል ታምናላችሁ ብሎ ነው የጠየቃቸው። ጥያቄ ነው የሚጠይቀው ጊዜ እንዳደረግ ታምናለህ? አዎ፣ ካመንክ ይሁንልህ። ያቺን ሴት በጣም የምታስደንቅ ሴት ነች። ስንት ሰው እኮ አለ እዛ፣ ቴዎሎጂ የተማረ ሰው ሁሉ አለ እኮ እዛ፣ ግን በረከቱን ሊወስድ አልቻለም። ዛሬ ለምንድነው ህዝቡ በረከት ያጣው? ለምንድነው ከበረከት ውስጥ የተጎደለው? እጁን መዘርጋት አልቻለም። ለምን? የእምነት እጅ ይጠይቃል። የእምነት እርምጃ ይጠይቃል። የእምነት ህይወት ይጠይቃል። እግዚአብሔርን እንድናምነው እግዚአብሔር ይፈልጋል። ጌታ ኢየሱስ ክርስቶስ እየተወነታችሁ ስትሄዱ የምትነጋገሯቸው እነዚህ ነገሮች ምንድን ናቸው አለ። የሉቃስ ወንጌል ምዕራፍ 24 ላይ አምሩት። ምንድን ነው የምትነጋገሩት? በመካከላችሁ ያለው ንግግር ውይይት ምንድን ነው አለ? ምንድን ነው የተወነጋችሁ ነው የምትነጋገሯቸው እነዚህ ነገሮች ምንድን ናቸው ብሎ ነው የጠየቃቸው። አንተ እንግዳ ነህ እንዴ አሉት። እንግዳ ነህ? ጭራሽ ለኢየሱስ ሊያስረዱት ይፈልጋሉ። ከዛ በኋላ ምን እንዳላቸው ታውቃላችሁ? የማርቆስ የሉቃስ ወንጌል ምዕራፍ 24 ላይ ይሄንን እንኳን ላንብበው። የሉቃስ ወንጌል ምዕራፍ 24 ቁጥር 25 ላይ እናንተ ምንድነው ያላችሁ? ከማመን ምን ሆናችሁ? የዘገያችሁ የሚል ቃል አለ። ወገኖች አትዘግዩ፣ አትዘግዩ። የዘገየ የጎደለ የሚል ቃል አለ ብዙ ቦታ ላይ። እኔ አሁን ጊዜ ስለሌለ ወደዛ ሐሳብ አልሄድም፣ ግን እግዚአብሔር ይፈልጋል እንድታምኑት። እግዚአብሔር ሕዝብ ሆይ እመነኝ ነው የሚል እግዚአብሔር። እመነኝ፣ በቃሌ እመን። ስታምን ይሆናል፣ ካላመንክ ግን የሚሆን ነገር የለም። በሙሉ ልባችን እግዚአብሔርን እንድናምነው እግዚአብሔር ይፈልጋል። ተሟግተው ከጌታ እጅ በረከት የወሰዱ ብዙ ሰዎች አሉ። አንቺ ሴት ማቴዎስ ወንጌል ምዕራፍ 15 ቁጥር 28 አንቺ ሴት እምነትሽ ታላቅ ነው አለ። ከሟገተች በቃ ከኢየሱስ ክርስቶስ ጋር ሙግት፣ ከዛ መጨረሻ ላይ እምነትሽ ታላቅ ነው አላት ጌታ። ወገኖች ወይ ታላቅ እምነት እግዚአብሔር በእምነት ባለጸጎች የሆኑትን የሚያምኑትን ሰዎች እግዚአብሔር ደስ ይለዋል። እንድናምነው እግዚአብሔር ይፈልጋል። ዛሬ ወገኔ ሆይ በህይወታችን እግዚአብሔርን ደስ የምናሰኘው በምንም አይደለም፣ በእምነታችን ነው። በመካከላችን ልዩነት የሚያመጣው እምነታችን ነው። እያንዳንዳችን የእምነት መጠን ይለያያል። ሆኖም እምነት የሚያድግና የሚበዛ ደግሞም የሚያፈራ ነው። የምንሰማው ቃል ከእኛ ጋር አሁን ሰምተን ማመንዠክ ከጀመርን ለውጥ ይመጣል በህይወታችን። ካቆምነው እዚህ ጋር ስሜታችንን ብቻ አሙቆ እዚህ ጋር የሚቆመው ሰው በየሳምንቱ መጥቶ የሚቆመው ሰው ስሜታችንን ብቻ ነክቶ እንዲሄድ አንፈልግ። እኛ ለመለወጥ እርምጃ አንውሰድ። አንደኛ አንድ ነገር ልንገራችሁ፣ እግዚአብሔር ቤት ውስጥ የምትመጡት ልትነኩ ነው። ይሄ በደንብ ሰው ህዝቡ ሊገባው ይገባል። ማንም ሰው እዚህ ቦታ ላይ መጥቶ እንዲነካ ያስፈልግ። እግዚአብሔር በቃሉ ይንካን፣ በመንፈስ ቅዱስ ኃይል ይንካን። እንድንነካ እግዚአብሔር ይፈልጋል። እንድንለወጥ ይፈልጋል እግዚአብሔር። የሀሳብ ለውጥ፣ የአመለካከት ለውጥ፣ የአነጋገር ለውጥ፣ የህይወት ለውጥ እግዚአብሔር ከህይወቱ ከህዝቡ ይፈልጋል። እግዚአብሔር ይርዳን። እንግዲህ እግዚአብሔርን እንፈልገን የምናገኝበት ዓመት ይሆንልን። ወደ እግዚአብሔር የምንጮህበት ዓመት ይሆንልን። እግዚአብሔርን ፈልጉት፣ ታገኙታላችሁ። በእምነት እንፈልገው፣ ከልባችን እንፈልገው። ወገኖች ወይ እግዚአብሔር ከልባችን ካልፈለግነው በቀር ልናገኘው አንችልም። ምክንያቱም እግዚአብሔር ቴስት የሚያደርግበት ነገር አለው። ከልብህ ይሁን ከአፍህ ይሁን ያውቃል። መጽሐፍ ቅዱስ ላይ እንደዚህ የሚል ቃል አለ። ሁለት ቃሎችን ተናግሬ እጨርሳለሁ። አንደኛ በአፋቸው ብቻ ወደዱት በልባቸው ግን ዋሹት የሚል ቃል አለ። በልባቸው ዋሽተውታል፣ በአፋቸው ደግሞ ምን ይላሉ? አዲስ ኪዳን ላይ በአፋቸው ብዙ ፍቅርን ይገልጣሉ ይላል። ከወደድን በአፍ ብቻ አይደለም ከአፍ ባለፈ ነገር እንድንዋደድ እግዚአብሔር ይፈልጋል። ወገኖች ወይ እግዚአብሔር ይርዳን። ነቢዩ አያቸውና አይ አይደለም አይደለም ኖ ኖ ኖ ኖ አለ። ልብሳችሁን አይደለም መቅደድ ያለባችሁ አለ። ምክንያቱም ዋይ ዋይ የሚሉ ልብሳቸውን የሚቀዱ ብዙ ሰዎች ስለነበሩ ነው። ልባችሁ ይቀደድ፣ ልባችሁ ይዘጋጅ ብሎ የእግዚአብሔር ቃል የእግዚአብሔር ነቢይ ተናገራቸው። ልባችሁን እፈልገዋለሁ ይላል እግዚአብሔር። ወገኖቼ ሆይ ዛሬ እግዚአብሔር ልባችንን ይፈልጋል። በእርሱ ፊት እንድንገኝ ይፈልጋል። ፊቱን እንድንፈልግ ይፈልጋል። ወደ እርሱ እንድንመጣ ይፈልጋል። ወደ እርሱ እንድንጮህ ይፈልጋል። እርሱን እንድናገኘው ይፈልጋል። ቆመን አብረን እንጸልያለን። ቆመን እንጸልያለን። ወገኖቼ ሆይ እግዚአብሔርን ማግኘት ስላለብን ጥቂት ደቂቃዎች፣ በጣም ጥቂት ደቂቃዎች እስቲ እናስብ። ወገኖቼ ሆይ እግዚአብሔርን ፈልጉኝ አለ እግዚአብሔር በቃ
ቃል ይፈልጉኝ ቃልን ፈልጉ መንፈስን ፈልጉ እግዚአብሔር ይላችኋል በትፈልጉኝ አገኛችሁ ታገኙኛላችሁ ጩሁ ወደ እኔ ነው የሚለው ግን የእምነት ጸሎት የእምነትን ጸሎት እንድንጸልይ የእምነትን ጩኸት እንድንጮህ እግዚአብሔር ይፈልጋል በተዳራችን ለውጥ በኑሯችን ለውጥ በህይወታችን ለውጥ ምንፈልግ ሰዎች በእግዚአብሔር ፊት ቃል ኪዳን እንገባለን እንጸልያለን እግዚአብሔር ሆይ ይህንን እምነት ስጠኝ እግዚአብሔር ይረዳናል ወገኖች ሆይ ይረዳናል ያግዘናል እንድናምን እግዚአብሔር ይርዳን እምንዘረጋበት አመነን አመነን እምንሄድበት አመት ነው በኪሳራ እምንሄድበት አመት አይሁንብን በሐዘን እምንሄድበት አመት አይሁንብን ፓስተር ወደዚህ መጣ እንድጸልይልን በጌታ ፍቅር ጠይቃለሁ
በዛን ጊዜ መንገድ ምን ይሆናል? መንገድ ቀናልሃል ይከናወንልሃል። በዚህ ግጻፉን ቃል በቀንም በሌሊት ምን አድርገው? አስብ። መንገድ እንዲከናወን እንደከፈለከ ይሄ ነው መንገዱ ማለት። ያን ጊዜ ነው መንገዱ ይሳካል። ያን ጊዜ ነው እግዚአብሔር ይርዳ። ሁላችንም መከናወን እንፈልጋለን ግን መንገዱ ደግሞ ይሄ ነው። ክርስቲያን መንገዱ እየተሰጠን ያለውና እግዚአብሔር ይርዳን። በሰማሁት እንድኖር እግዚአብሔር ሆይ እርዳኝ የምንል ወንድሞች እህቶች ልጆቻችን አንስተን እንጸልያለን። በሰማነው እንድንኖር እጨም ሰምተን የምንተወው ከሆነ አልተቀመንም አይጠቅመንም። ጻድቁስ ከሰማነው በኋላ እንድንኖርበት ነው የሚያደርገው። ስለዚህ ልጆቻችን አንስተን